የእግዚአብሔር ስም የተባረከ ይሁን። እንደምናመሻችሁ። ብዙ ጥያቄዎች ሰዎች ጠይቀዋል፣ ግን አንዳንዱ ጥያቄ መመለስ ያለብኝ አይመስለኝም። ሁለት ምክንያቶች አሉ። አንደኛው ጥያቄዎቹ በጣም ሰፋ ያለ ነገር ማንሳት የሚጠይቁ ናቸው። አንዳንዱ ደግሞ የቤተ ክርስቲያን እያንዳንዱ ሎካል ቸርች የራሱ የሆነ ህልውና አለው። እንደኔ ያለ አይነት እንግዳ ተጋባዥ አገልጋይ በአንድ ቤተ ክርስቲያን ውስጥ ያለን ሁኔታ እንዴት ነው የሚደረገው ተብሎ መጠየቅ ያለበት አይመስለኝም። እና ቤተ ክርስቲያኒቱ ራሷን የቻለች ስለሆነች ወይም ይህን ጥያቄ የጠየቀ ሰው ከመጣበት ቤተ ክርስቲያን፣ እያንዳንዱ ቤተ ክርስቲያን በውስጡ ያሉትን ችግሮች ፌስ የሚያደርጉትን ሁኔታዎች እንዴት እናደርግ የሚለው ቤተ ክርስቲያን ነው የሚወስነው። እኔ አንድ ማለም ነው በበኩል የማልቀበለው ነገር አለ። እንግዳ ተጋባዥ የሆነ ሰው ከሰዎች በሚሰማው ነገር መድረክ ላይ ወጥቶ የእግዚአብሔርን ቃል በአንዲት ሎካል ቸርች ውስጥ ያለ ችግርን መናገር አሉባልተኛ ሰባኪ መሆን ነው፣ አሉባልተኛ አገልጋይ መሆን ነው። ስለዚህ እንደዚህ ያሉ አንዳንድ ጥያቄዎች መልካቸውና ባህሪያቸው ምን እንደሆነ ስለማላውቅ አልመልሳቸውም። እና አንዳንድ ጊዜ አንዳንድ ቤተክርስቲያን ስትሄዱ ገና ከኤርፖርት ተቀብሎ ነው ሰዎች ወሬ የሚለጥቋቸው። እና ችግር አለን እንዲያለን ቆዝበና ዳርቅሰና ይሏችኋል። ያንን ነገር እንድትናገሩ ያደርጋል። ይሄ በጣም በፍጹም ትክክል አይደለም። እና በአንዲት ቤተክርስቲያን ውስጥ ሰው እንግዳ ተጋባዥ የሆነ ሰው የትም ቦታ ሊያስተምረው የሚገባውን የእግዚአብሔር ቃል ማስተማር ያለበት አንድ። ሁለተኛ ነገር ደግሞ ትንቢታዊ መልእክት እግዚአብሔር ሊሰጥ ይችላል። ቢሰጥ ፍጹም ንጹህ በሆነ ህሊና ጌታ ኢየሱስ ክርስቶስን ተመልክቶ ማቅረብ መቻል አለበት። እግዚአብሔር ይመስገን። እና እነዚህን ሁኔታዎች እንትን እንላለን። ሌሎቹ ብዙ በርካታ ጥያቄዎች አሉ። እነዚህ ጥያቄዎች አንዳንዱ የመንፈስ ቅዱስን የጸጋ ስጦታ ይመለከታሉ። እኔ ላተኩር የፈለግኩት ያለንን የጊዜ ጥበት እኔም ደግሞ እዚህ የምቆይባቸው ሁኔታዎችን በመመልከት በተሰጠኝ የርዕስ ላይ ቤተ ክርስቲያኒቱ የመሪ አድርጋ በወሰደቻቸው መሰረታዊ ሀሳብ ላይ ቀደም ብሎ ትምህርትም ተሰጥቶም ስለነበረ እንዴት ነው ይህንን ባነሳይ ለቤተክርስቲያን ይጠቅማል የሚለውን መርጬ ነው እንጂ የማካፍለው። እኔ ያልተናገርኩት ነገር ሁሉ አስፈላጊ አይደለም ማለት አይደለም። እግዚአብሔር ይመስገን። እኔ አንድ ነገር ላይ ትኩረት ሰጥቼ በዚህ ቦታ ላይ ያስተማርኳቸው ትምህርቶች ካልተነሱ መሰረታዊ ጠቃሚ ከሆኑ ነገሮች ጋር ተወዳድረው ይህ ከዚህ ከእነዚህ ሁሉ ይበልጣል ማለት ያለ ግን ቤተክርስቲያን የምትጠቀምበትን ሸክም ሆኖ የሚሰማኝን ለቤተክርስቲያን የሚበጀውን ነገር አድሬስ ማድረጌ ነው እንጂ ብዙ ነገሮች መነሳት ያለባቸው ነገሮች ሊኖሩ ይችላሉ። ለምሳሌ የጸጋ ስጦታዎችን አስመልክቶ በመንፈስ ቅዱስ መጠመቅ፣ መሞላት፣ በልሳን መናገር፣ አለመናገር፣ እነዚህ ነገሮች ብዙ ነገሮች አሉ። አንዳንድ ሰዎች እንደውም የውሃ ጥምቀትን ጉዳይ ሁሉ አንስተዋል። እኔ አሁን ስለ ውሃ ጥምቀት ጉዳይ ማንሳት ማስተማር አፕሮፕሬት አይመስለኝም። ምክንያቱም እያንዳንዱ ቤተክርስቲያን የራሱ የሆነ እምነት አለው፣ የራሱ የሆነ አቋም አለው። ይሄ አባል በሆንበት ቤተክርስቲያን መሰረታዊ የዶክትሪን ጉዳይ ስለሆነ ከቤተክርስቲያናችን የምንጠይቀው መልስ ነው። አንዳንዶች ወንድሞች ያነሷቸው ጥያቄዎችን ግን ባነሳቸው ደስ ይለኛል። እዚህ ላይ ደግሞ አንዳንዱ እዚህ ላይ መልሱን ለት ለማለት ሞክሬያለሁ። አንድ ሰው ለምሳሌ ሪቫይቫል ሰዎች ናቸው ወይምስ እግዚአብሔር ነው የሚል ጥያቄ ጠይቆኛል። ይሄ ሰው ጥያቄውን ያብራራ አይመስለኝም። እንዳለ ተብራርቶ ከሆነ ግን ጥያቄው ራሱ ግራ የሚያጋባል ነው ለኔ። መንፈሳዊ መነቃቃት ሪቫይቫል መንፈሳዊ መነቃቃት እና እንደዚህ ያለ አይነት እግዚአብሔር የሚያነቃቃው አማኞችን ቤተክርስቲያንን ነው። አነቃቂው እግዚአብሔር ነው። እግዚአብሔር ሰዎችን ይጠቀማል። ግለሰቦችን ሊጠቀም ይችላል። አንዲት ቤተክርስቲያን ለመንፈሳዊ መነቃቃት ምክንያት ልትሆን ትችላለች። በርካታ እግዚአብሔር ሰዎች በአንድነት ሆነው ቤተክርስቲያናቸውን ልትጎበኝ፣ አገራቸውን ልትጎበኝ ሊጸልዩ ይችላሉ። ይህ ከእግዚአብሔር ጋር ሰዎች እየተባበሩ የአምላካቸውን እግዚአብሔር ፊት በንስሐ ሲፈልጉ የሚመጣ ነው። ብዙ መንፈሳዊ መነቃቃቶች ሁልጊዜ የእውነተኛ ንስሐ ውጤት ናቸው እንጂ የሰዎች ጉጉት ጥብቅ የሆነ የሰው ፍላጎት ማርካዎች አይደለም። ወደተሰራ ከእግዚአብሔር የጎደላቸው ጸጋ ሲያው የእግዚአብሔርን እጅ ለማየት ሲፈልጉ የሚመጣ ነገር ነው። መንፈሳዊ መነቃቃት በግል ሰዎች ሲክ ሊያደርጉ ይችላል። መንፈሳዊ ወቴ ሲጫጭ፣ ማዶነት ሲሰማኝ፣ ከአገልግሎት ብዛት ሊሆን ይችላል፣ ወይም ብዙ ሰልፍ ውስጥ ስንገባ፣ በኑሮ ስንጨናነቅ፣ መንፈሳዊ ወናነት ባዶነት ሲሰማኝ የግድ ቤተ ክርስቲያን እስክታነቃቃን መጠበቅ የለብንም። የአምላካችንን የእግዚአብሔርን ፊት ብንፈልግ እግዚአብሔር ይቀበለናል፣ ያድሰናል። የግል መነቃቃት አለ፣ በቤተ ክርስቲያን የሚሆን መነቃቃት አለ፣ በሀገር አቀፍ ደረጃ የሚሆን መነቃቃት አለ። እና መነቃቃትን የሚሰጥ እግዚአብሔር ነው። ሰዎችን የተጠቀመባቸው ሰዎች እግዚአብሔርን መክፈቻና መዝጊያ ቁልፉን ያዙ ማለት አይደለም። ትህትናቸው፣ ዝቅ ማለታቸው ለእግዚአብሔር መሳሪያ የሆኑ እግዚአብሔር ሊጠቀምባቸው ምክንያት አደረጋቸው እንጂ የእግዚአብሔር ጸጋ ከሰማይ ነው የሚወርደው። እግዚአብሔር ይመስገን። እነዚህን ሁኔታዎች በዚህ ምዘጋው ጦር ነው። የጌታ እራት አስመልክቶ ጥያቄ ተጠየቃለ። ይሄ በየቤተ ክርስቲያኑ የሚወሰን ውሳኔ ነው። የጌታ እራት ጌታ ኢየሱስ በዚህ ቀን አድርጉ፣ ይህን ያህል ጊዜ አድርጉት፣ በወር አንድ ጊዜ፣ በሁለት ወር አላለም። ይህን ለመታሰቢያ አድርጉት ነው ያለው። እናንድ ቤተ ክርስቲያን ይህንን በየጊዜው ስናደርግ እየተለመደ የጌታ መታሰቢያ ክቡርነቱ ልማድ እንዳይሆን በሚል በወር አንድ ያደርጋሉ፣ በሶስት ወር አንድ የሚያደርጉ ቤተ ክርስቲያናት አሉ። እኔ የማደርገው ለሌላ ቤተ ክርስቲያን መመሪያ አይደለም። ቤተ ክርስቲያን እያንዳንዷ ቤተ ክርስቲያን ጌታ ኢየሱስ ክርስቶስን መከራውን በስጋው በደሙ የተገኘውን አላደለ መስዋዕትነት ልናስብ የምናደርገው በቤተ ክርስቲያን የሚወሰን ውሳኔ ነው። መመሪያ ከዚህ ፑልፒት ላይ እንደኔ ያለ ሰው መስጠት ያለበት አይመስለኝ። እግዚአብሔር ይመስገን። በረከት ስለ በረከት ጠይቀዋል ሰዎች እና መከራ መቀበልን እና በረከት እንደ ጥሪያችን ነው ብዬ ያልኩትን ሀሳብ ነው እኔ ማስታወስ የምፈልገው። እና ብዙ ሰዎች በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ይህንን ሀሳብ እየጠቀሰ አንድ ሰው የጠየቀኝ እኔም ማምነው በረከት በጥሪያችን ነው ብዬ ነው ማምነው። እግዚአብሔር ከሌሎች ሰዎች ይልቅ የደመቀ የጎላ ኑሮ እንዲኖረኝ እኔ ራሴ ላመሳልቅ አላደለም። ተመልከቱ እግዚአብሔር የባረከኝ እያልኩ ጉራ የመቻለችን እግዚአብሔር ይባረካል ብዬ አላምነው። ግን አደሴንታይም ሰዎች ለፍተው ጥረው ግረው ከብዙዎቻችን የተሻለ ኑሮ መኖራቸው ደግሞ ችግር ነው ብዬ አላምነው። የሰሩትን የደከሙበትን ጥሩ ኑሮ ቢኖሩ መልካም ነው፣ እግዚአብሔር ይመስገን። ይሁን እንጂ እግዚአብሔርን ለገንዘብ እግዚአብሔርን እንደዚህ ቤተ ክርስቲያን ገንዘብ የሚገኝበት የገንዘብ ማግኛ የብልጽግና የዓለም ራዕይ ማስፋፊያ ቦታ አይደለችም። ቤተ ክርስቲያን ውስጥ ሰዎች እግዚአብሔርን በመምሰል እንዴት እንደሚኖሩ ታስተምራለች ቤተ ክርስቲያን። እና ቤተ ክርስቲያን ሰዎች የርኅራኄ የቸርነትን ስራ ድሆችን እንዲያስቡ ታስተምራለች። እንደዚህ ያሉ ነገሮች በጣም ሰፊ ትምህርት ነው። በዛሬ ለወጣቶች ያስተማርኩት ትምህርት አለ የሚያጠፋ እምነት በሚል ርዕስ። ያንን መቼም መልዕክት ተቀርቷል። ያንን መልዕክት መስማት አለባቸው የምትፈልጉ ከሆነ እና በሬዲዮ ያስተማርኩት ትምህርት ነው እና በጣም ሲሪየስ የሆነ ትምህርት ነው። ሐዋርያው ጳውሎስ ለጢሞቴዎስ የሰጠው ምክር ነው መነሻ አድርገን። እምነትና በጎ ህሊና ይኑርህ ይለዋል ሐዋርያው ጳውሎስ። እምነትና ምን በጎ ህሊና ይኑርህ። እነዚህ ጣምራ ወዳጃሞች ናቸው። መሪ አለ፣ መርከብ አለ። መሪ እንደሚጠፋ ብዙዎች በምን ምክንያት ጠፍተዋል? በእምነት ምክንያት ጠፍተዋል። ይሄ የሚያጠፋ እምነት ነው። ህሊና እንደ መሪ ነው። ሰው መርከብ ስላለው ብቻ በአንድ ባህር ላይ ተነስቶ መሄድ አይችልም። ያለ መሪ ሄድ ተነስተ ወደ ተሚላ። ስለዚህ እምነታችን መመራት ያለበት በህሊና ነው። ህሊናችን ስለ ህሊና በጣም ሰፊ ትምህርት ነው ያስተማርኳቸው። በእውነት ቤተ ክርስቲያን አገልጋዮች ይህንን ማስተማር አለብን ብዬ ነው ማምነው። ዛሬ በቤተ ክርስቲያን ውስጥ በጣም ትልቅ ችግር የሚሆነው ህሊናችንን ጥለናል። አንዳንድ ጊዜ ራይትና ሮ የሚዳግለን ታውቃላችሁ ወገኖች። እግዚአብሔር በመጨረሻው ዘመን በሰዎች ውስጥ የተሰወረውን ሲያወጣ ህሊናችን እየፈረደ ንስሐ ያልገባንበት ነገር ሁሉ የሚገለጥ እንደሆነ ነው ማለት ነው። ህሊናችን በበደል የቆሸሸ ከሆነ ሊያነጻን የሚችል በንስሐ እግዚአብሔር በደሙ በልጁ ደም ብቻ በማስረሳት ኃጢአት አይከደል። ይሲ በማስረሳት ኃጢአት ሊከደል አይችልም፣ በንስሐ እንጂ። ኃጢአት በመቆየቱ አይረሳም። ስለዚህ ኃጢአት ሁልጊዜ በንስሐ ይወገድ። በእግዚአብሔር በአምላካችን ፊት ንስሐ ገብተን እግዚአብሔር ከኃጢአታችን እንዲያነጻን እግዚአብሔር ለምንን። ስለዚህ ህሊና በጣም በጣም ትልቅ ነገር ነው። መንፈሳዊ ህሊናውን ጥሎ ሰው ህሊና ሳይሆን አንዳንድ ሰዎች በእምነት የኔ አምላክ እያሉ የፎቅተው አንዳንድ ምንም ስራ ሳይሰሩ በዘመኖቻቸው ደግሞ በሚያመጡት የሚኖሩት ኑሮ በእምነት መፈክር እያሰሙ የሚኖሩ ሰዎች አሉ። ሌላ አፈር ድሜ ግጦ የረዳቸው የኖሩ በእምነት ጎራ የሚያሰሙ ክርስቲያኖች አሉ። የሚያሳስረነት ህሊና ገኛ እነዚህ የእግዚአብሔር ሰዎች የቆሮንቶስ ሰዎች ብቻ ደግሞ ሌሎች ሐዋርያው ቆሮንቶስ ልብ በሉ፣ የገንዘብ መዋጮ በኢየሩሳሌም ላሉት ለድሃ ክርስቲያኖች መዋጮ እንዳደረጉ ነው። የክርስቶስን ክርስቶስ ድሃ ሆኖ እኛን ባለጠጋ አደረገ ብሎ ሲል እንግዳው ይሄንን ዛሬ የስተት አስተማሪዎች የብልጥግና ወንጌል ሰባኪዎች ይህንን የሚጠቅሱ ከሆነ እንግዲያው ሐዋርያ ጳውሎስ ይህን ቃል የተናገረው ካደረገው አይቀር እሱ ነበር ማድረግ ያለበት። በገንዘብ መዋጮ የቤተ ክርስቲያንን ድሆችን ከመርዳት ከመሰብሰብ ይልቅ ምን ማድረግ ነበረበት? በዚህ እንደ ማጂ እንደ አስማት በሚጠቀሙበት የውሸት አተረጓጎም ጳውሎስ ይህ አሰራር ትክክል ቢሆን ኖሮ ምን ማድረግ ነበረበት? ክርስቶስ እኮ ድሃ የሆነ እኮ እናንተ ሀብታም ብትሆኑ ነው። ዛሬ የምትዳዩት ድህነት ከእምነት ማጣት የተነሳ ነው ማለት ነበረበት እንጂ ለእነዚህ በኢየሩሳሌም ላሉ ቅዱሳን ገንዘብ መዋጮ መሰብሰብ አልነበረበት። አስተውላላችሁ ወገኖች? የገንዘብ መዋጮ የሰበሰቡት ሐዋርያት ናቸው። እኛ ግን ሐዋርያቶቹ የጻፉትን ጥቅስ እየወሰድን አለቦታው እየተረጎምን የብልጥግና ወንጌል ዛሬ ይሰብክበታል። በጣም የሚያሳዝን ነገር። ሰዎችን በድህነታቸውን ኮንናቸዋል። ድህነት መርገም ነው እንላለን። ድህነት እንደዚህ ነው እንላለን። በእንደዚህ ያለ አይነት ሁኔታ የብዙ ሰዎችን ህሊና እናቆስላለን። ክርስቶስ የሞተላቸው በደሙ የጸደቁ እንደኛ አይነት ኑሮ መኖር ስላልቻሉ ብቻ በድህነታቸው ላይ የሚያጸድቃቸውን እንደ ምስራች የሚሰበከውን የእግዚአብሔርን ወንጌል ውስጣቸውን ሊያለመልም እንድንሰብከው እንድናስተምረው የተናገረውን ወንጌል ውስጣቸውን እንዲያደርግ አድርገን እንጠቀም። ይሄ በእግዚአብሔር ፍርድ ፊት ቤተክርስቲያን የሚያስጠይቃል፣ እንዲህ የሚያገለግሉ ሰዎችን ያስጠይቃል ብዬ ነው ሁሌማ። ሐዋርያው ጳውሎስ በኢየሩሳሌም በሄደበት ጊዜ አደራ ያሉት በዛ የነበሩት የጌታ ባሪያዎች ድሆችን እናስብ ዘንድ ይህንን አላለደም አደራ ጫሉብን ብሎ ነው የተናገረ። ስለዚህ ድሆች በቤተክርስቲያን ውስጥ በድህነታቸው የሚያፍሩበት ሁኔታ የለም። ወንጌል እየተጠመዘዘ እየተወላገደ እየተተረጎመ ሰዎች በድህነታቸው ጊልት የሚሰማቸው ቦታ የለም። እስራኤልን እባረካለሁ ያለ እግዚአብሔር የቃርሚያን ተሰጥቷቸው ነበር። እባረካለሁ በእርሻ በባረኩበት ጊዜ ቃርሚያን ተው ይላል። ቃርሚያን የለቃቀሙት የኪዳን ልጆች ናቸው። የአብርሃም የይስሐቅ ያዕቆብ ልጆች ናቸው። ለምን? በእግዚአብሔር ሕዝብ መካከል ድሃ ሊኖር እንደሚችል እኔ ማውቆ ሚስጥር የለም። እግዚአብሔር አንዱን ድሃ አንዱን ባለጠጋ ሊያደርግ ይችላል። እግዚአብሔር ይገላል ያድናል ተብሎ ተጽፏል። ይህ በዓለም ውስጥ ሁሉ የሚታይ ገሃድ አይደለም። በብልጥግና ወንጌል ዓለም አትባረክ ወገኖች፣ ይህን ማስተዋል አለባችሁ። በዓለም ላይ ይሄ አናቦይ ለብል የሆነ ሪያሊቲ ነው የምናየው። ለምን እንደዚህ እንደሚሆን በስፋት ለማስተማር እኔ አልቆም የለኝም በበኩሌ። ግን ወንጌልን ከአቅም በላይ የነጠጥን ከመጠን በላይ ነገሮችን ሁሉ ትዊስት እያደረግን እየተረኮምን ችግር ውስጥ ነው የምንገባው። አያችሁም? እግዚአብሔር አርሚያን ተው ያላቸው እርሻቸውን የባረከታቸውን ሰዎች ከባረከ አይቀር እሱ ነው የሚባለው። ለድሃ አበደረ ለማን አበደረ? ለድሃ የሰጠ ለማን አበደረ? ለእግዚአብሔር አበደረ። እግዚአብሔር ራሱ ለድሃ የሚደረገው ቸርነት ለእሱ እንደተደረገ የሚቆጠር ነው። ስለዚህ ሁሉ ወገኖቼ ድሆችን የሚያሰቅቅ በነገራችን ላይ ቁም ብላችሁ ውስጥ ያስተው በነገራችን ላይ መናፍስትን መለየት የሚያስፈልግ አይመስለኝም እንዲህ ያለ ነገር ለመረዳት። ገንዘብ ስጡ የሚሉት ሰዎች የበለጠቁት እነሱ ናቸው። በአሜሪካ ሀገር ፕራይቬት ጀት አላቸው፣ ሰመር ሀውስ አላቸው፣ ዊንተር ሀውስ አላቸው። በቦዲጋርድ ነው የሚሄዱት። እነነ ሁሚ የሚይዙት ሆቴል ሲክስ ስታር ሆቴል ነው የሚገቡት። ይሄን ነገር
ብዙዎች የአሜሪካ ሴኔተር ሪፕሬዘንታቲቭ የሆኑ ሰዎች ፓብሊክ ሰርቫንት ካንሰር ያረጋቸው ከህዝብ በተገኘ ገንዘብ ሰዎች ለፍተው ባላገኙት ገንዘብ ወንጌል እየሰበኩ እየተጨበረበረ የሚሰበሰበውን ገንዘብ እንዴት እንደሚቀጡ እያሉ ይሄ በህዝብ መታየት አለበት እያሉ ጥያቄ ያቀረቡበት ጊዜ አለ። ወገቦች you have to understand እና እምትባል ለእኔ ስለሰጣችሁ ነው ይላል። የሚሰበስቡት እነሱ 100,000 ታገኛለህ ይላል። 100,000 ታገኛለህ ይላል። ፖስታ እየደረደሩ ይሄ ለመቶ ነው፣ ይሄ ለሺ ነው፣ 10-fold 100-fold 1000-fold እያሉ ይሰበስባል። አግኝተው ሰብስበው የማይጠቅሙ ስግብግብ የወንጌል አጭበርባሪዎች ናቸው። የዱሮ አገልጋዮች ኦስዋልድ ጄ ስሚዝ የሚባሉ ድሮ በጣም በጌታ ልጅ ሳለው መጽሐፋቸውን ያነበብኳቸው ሰው አለ። እኚህ ሰው አስራታቸውን ከ11 ሲሰጡ ከ12 ሲሰጡ ከ13 ሲሰጡ ስጡ ይሰጣቸዋል ድሮ በሚገርም ሁኔታ ይሰብኩ ነበር። የሚሰበስቡት ገንዘብ በሙሉ ተሰብስቦ ለሚስዮናዊ ስራ ነበር የሚሆነው። ታውቃላችሁ? እና ለሚስዮናዊ ስራ ለእግዚአብሔር ስራ ነበር የሚሆነው። ዛሬ ብዙዎቹ ካሪዝማቲክ ፕሪቸርስ ፕሮስፐሪቲ ጋስፕል ፕሪቸርስ የሚሰበስቡት ገንዘብ ልጆቻቸው ዳንኪራ ላይ ሲጨፍሩ ነው ዶክመንታሪ ፊልሞች የሚያሳዩ። ይህንን ማወቅ ትፈልጋላቸው ወገኖች? ሚስቶቻቸው የጠበጡ በጣም ከልክ ያለፈ የዓለም አሻንጉሊት የሸጠት መስቀያ የሚመስል ህይወት ሲኖሩ ነው የሚታይ። ዛሬ በመካከላቸው ያለው እርኩሰት፣ ክፋቱ፣ ችግሩ ገበናቸው እየወጣ የሚያሳፍር ነገር እኛ ክርስቲያንን ማለት እስክንምናፈር ድረስ የሚደርስ ውርደት የሚገኘው እንደዚህ ያሉ ሰባቸዎች ባሉ መጥቶቃል። እዚህ ሀገር እኔ በቅርብ ጊዜ በሰዎች ቃላየ ብለውኛል። ማለት ሙሽሪት የሚባል ነው አደለም የመጣው ወርቅ ከእጃቸው ወጣ። የአገራችን ጠቅላይ ሚኒስትር እጅ የጨበጠ ፎቶግራፍ ሲነሳ እነዚህ የአፍሪካ አጭበርባሪ ሌቦች ናቸው ወገኖች። ይሄን ካልገባችሁ በቤተ ክርስቲያን ውስጥ በእውነት ነግራችኋለሁ፣ አዚም ለብሳለች ቤተ ክርስቲያን። ይሄንን ወራዳ መንፈስ እግዚአብሔር ከቤተ ክርስቲያን ያወጡ። ውድ ወገኖች፣ ይሄ ሰውዬ ቪዲዮዎቹን በሀገሩ የሚሰብካቸው ስብከቶች ሁሉ ተመልክቻል። የምትመለከቱት በሙሉ በአብዛኛው ሴቶችን ነው እነዚህ የሚጫወቱ እና ሰዎቹ የምትመለከቷቸው የጀዘበ አስተሳሰብ ያላቸው ሰዎች ነው የሚጠቀሙ የእግዚአብሔር ሰውነታቸው ማሳየ መድረክ አድርጎ ሰዎች ይጫወታሉ። ሰዎች ተመልክተው እንደ ባለስልጣን ማን ይደረግ በምድር ላይ ተመልክተው ሲቀበሉ አዳራሽ ውስጥ ምንድነው ብላችሁ ትላላችሁ? እንኳን ወርቅ ቀርቶ ምንም የፈለገ ከእጃቸው ቢፈስ ምንድነው የአስማት ነው እንጂ። ይሄ ሰውዬ ወርቅ የሚያስፈሰስ ከሆነ ከፈለገ ውድ የጌታ ልጆች እስኪ እንጠይቃቸው። ይሄን ቁጥር ብትወስድ ሎቶሪ ደርሳል እያሉ የሚያጭበረብሩ ሰዎች አሉ። ለምን ግለኔ ከኔ ገንዘብ ወስዶ የሚደርሰኝ ሎቶሪ ይነግረኛል? ያንን ቁጥር ወስዶ ሎቶሪው ለራሱ አድርገው እንዲ እስከዚህ ስሞኝ ሆኗል። እንደ ሰው ይህ ሰው በሚሊኒየም አዳራሽ የተዋጣውን ገንዘብ ጥርቅ ገርቦ ይዞ ነው አገሩ። ይህን ኮንድኔ የተደረገለት ሰው ራሱ ሌላ ጆኒ ላይፍ መኖር ጀምሯል። ውድ ወገኖቼ ይህ ሰውዬ በመምጣቱ ባለጠጋ የሆነ ሰው ብቅ ይበልና እስኪ ያሳየ። ቡሽሪ በመምጣቱ ኑሮ ቀና የሚል ሰው ለምን አይወጣ? ለምን አለ ማንም ሰው ነገ ጠዋት ደግሞ እንደዚሁ እንጋለጣል። እኔ ልንገራችሁ እስኪ አስቡ ወገኖች፣ በጣም ብዙ መራቀት መመራመር ክንፍ ያወጣ ክርስቲያን መሆን አስፈልግ። እስኪ ልቦናችሁን ሰብስባችሁ የጌታ ልጆች ወገኖች የተመልከቱ እኛ የምንሰብከው ወንጌል በቀራንዮ መስቀል ላይ ደሙን ያፈሰሰው በሚስማር የተቸነከረው ጎኑ በጦር የተወጋው ደሙን ያፈሰሰው የእግዚአብሔር ልጅ ኢየሱስ ወንጌል እኮ ነው ወገኖች። የእኛ እኮ ሃይማኖት ይሄ ነው። አሁን እኮ አስማተኞች መተተኞች እኮ ነው የሆኑ። የጥንቆላ ስራ እኮ ነው ዛሬ ቤተክርስቲያን የሚሰራ። ወይስ ጂሰስ ኢየሱስ የታለ? እሱን እንድንመስል ተጠርተን እያለን እነ ሙሽሪት እንምሰል? ምን አይነት ጉድ ነው ትላለ? እንደዚህ ባለ መንገድ ያለው ችግር ቤተ ክርስቲያን ውስጥ ልብ የሚያደማ ኡ የሚያሳይ ችግር ነው። እግዚአብሔር ይህንን
ኢትዮጵያ እኮ በጣም እንኳን አውነታችሁ እንዲሁ
በልማዳዊ ሃይማኖቷ እንኳን የተከበረች እኮ ሀገር ነበር።
ምን አይነት ውርደት ነው ኢቫንጀሊካል ክርስቲያኑ ወደ ኢትዮጵያ ምድር እያመጣ ያለ? እሪ ብለን ማልቀሳት እሪ ብለን ማልቀሳት።
የምንፈልገው ሪቫይቫል የገንዘብ ሪቫይቫል፣ የምንፈልገው ሪቫይቫል የኢየሱስ ሪቫይቫል። እግዚአብሔር የተጠማቸው የተጠማ ወደ እኔ ይምጣና ይጠጣል። በእኔ የሚያምን ነው በሩቡ የሆን ዋወንዝ ይፈልቃል። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ የህይወት ዋወንዝ ከሆናችሁም ያፈልቃል። ክብር ለእግዚአብሔር። ይህን የሚያደርግላችሁ በተቀባ አገልጋይ አይደለም ወገኖቼ፣ የተቀባ መሲህ ሞቶላችኋል። ይሄ የማይገባው ሰው የሰው እጅ የሚፈልግ ሰው ወገኖቼ፣ እንዴት ያለ ስርዓት ውስጥ እንዳለ እኔ በበኩል ይሄ እንደ ቀንበር ነው ማየው። ኢየሱስ ክርስቶስ ጌታችን ዋጋ ከፍሎ። ክብር ለእግዚአብሔር። ዛሬ ነጋዴ መሆኑ አገልጋዮች ቤተክርስቲያን እየተመዘበረች ይህ እኔ ተናገደው ዛሬ ሊጨርሰው አልችልም። ስለ ስህተት ትምህርት ለማስተማር አልመጣሁም፣ ጊዜ ስለሌለኝ። እውነቴ ነው የምነግራችሁ፣ ይህ በጣም 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 ውስጣችን የሚያለቅስበት ያዘንበት የተከፍንበት ጉዳይ። የእግዚአብሔር ስም የተባረከ። ኢየሱስ ጌታ። ስለዚህ አንዳንድ ነገሮችን መመልከት አለብን። አንድ በጣም መሰረት ጥያቄ ተጠይቄያለሁ። ቤተክርስቲያን ብዙ ጊዜ የኢትዮጵያ ቤተክርስቲያን ትልቁ ችግሯ እኔ ይህን የቤተክርስቲያን መሪዎች የሚወስኑት ነው፣ ግን አድሬስ ላደርገው የሚገባ እንደሆነ የህሊና ጥያቄ አለ ለራሴ። ቤተክርስቲያን የመጣ አገልጋይ ሁሉ መድረክ ላይ ይጋበዛል። አንዱ መጥቶ ክርዳድ ሰርቶ ይሄዳል፣ አንዱ ስንዴ ሰርቶ ይሄዳል፣ አንዱ ይህን ይላል፣ ሌላው ይህን ይላል። ድብልቅ ልቁ የወጣ ዥንጉርጉር ምግብ። ከእናንተ ማን ነው ልጆቹ ሞራል እናንተ ከምትከተሉት የሞራል እናንተ ከምትከተሉት እምነት እናንተ ከምትከተሉት የህይወት ስርዓት የሚጋጭ ነገር ያላቸው ልጆች ያላቸው ሰዎች ልጆቻቸውን እንዲጠብቁላችሁ እቤታቸው የምትወስዱ ሰዎች አላችሁ? እኔና ባለቤት አንድ ጉዳይ ቢኖርም ልጆቻችን የምንተው ማክሲመም ሁለት ወይም ሰዎች ሰዎች ማንም ሰው ቤት ልጆቻችን አሉ። ለምን? የሚከፍቱትን ቴሌቪዥን እኛ ምን እናቃል? የሚያደርጉትን ነገር ምን እናቃል? ስለዚህ ልጆቻችንን በምናሳድግበት ኮንሲስተንት በሆነ መንገድ ለማሳደግ እንመርጣለን። የሰው አይነት እንመርጠላቸዋለን። ለልጆቻችን የሰው አይነት መርጠን ነው የሚበሉትን መርጠን ነው የሚኖሩትን መርጠን ነው የሚያገኙትን ሰው መርጠን ነው የምናሳድጋቸው። ራሳቸውን ችለው የራሳቸው ምርጫ አስገኘዋቸው። ቤተ ክርስቲያን መድረኳን ለመጣ አገልጋይ ሁሉ መክፈት የለባትም። የእግዚአብሔር ሕዝብ እንደ ኤክስፐሪመንት እንስሳ የማንም የተቀባ አገልጋይ መሞከር አይደለም። እኔ እንደዚህ ነው ማለት እኛ ጋር የሚያገለግሉ ሰዎች ከምናገለግለው ካለን መንፈሳዊ አቋም ጋር የሚስማማ ነገር ያላቸውን ሰዎች ብቻ ነው የምናገለግለው። ስለዚህ ቤተ ክርስቲያን ማን መጥቶ እንደሚመግባት ልጆቿን ማን እንደሚያስተምር አንዳንድ ሰዎች ከሌላ አገልጋይ ታውቀዋለህ ይላል። አላውቀውም እንደው እናንተ ከምትጋብዙት ይላል። እንዶ በሰው አገልጋይ ነ መጀመሪያ ይምጣ ቁጭ በል አጫውተው እንዳናገሩ እንደዚህ መጥተው ሰው እናገራቸው። አንዳንዶቹ ወፎፌ ሆኖ ነው ማያቸው። እውነቴ ነው ነገራቸው። በቅርብ ጊዜ አንድ አገልጋይ ከጥቂት ወራት በፊት አገኘው እና እከሌ የሚባለው አገልጋይ ታውቃለህ? እኔ ጸልዬ ላኩታል። እግዚአብሔር ያሳያቸው። ፓስፖርት ያወጣለት እሱ ሊሆን ምንም አለ። እኔ ጸልዬ ላኩታል። ትልቅ አገልጋይ ነው። አገልጋይ እና በቃ እኔ ይላል። እንደዚህ ያለ ሰው ነው ሰባኪ ማድረገው ነው የማገለግልበት ቤተክርስቲያን ቁጭ ብሎ መጥቶ የማድረግ። አያችሁ፣ አገልጋዮቹን ቁጭ ብለን መመልከት አለብን። ያላቸውን ጸጋ እኛ የስኪ አገልጋይ ሁሉ ያለውን ጸጋ እኛ በስራ ላይ የመዋል መብትም ኃላፊነትም እግዚአብሔር ባሰጠ በቤተ ክርስቲያን ውስጥ ያሉትን ምዕመናን ነው ማሳደግ ያለብን። እኔ ይህንን ነው በኩል ማ ቤተ ክርስቲያን መድረኳን ለመጣ ለወጣ ለገባ ሁሉ እየሰጠች ጣጣ ውስጥ ነው የምትገባው። ስለዚህ ኮንሲስተንት የሆነ ትምህርት ቤተ ክርስቲያኒቱ ምዕመናኖች መማር አለባቸው። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። አንዳንድ ስለ መንፈስ ቅዱስ አስተምር ኢየሱስ አንዳንድ ሰዎች ባላ በባላንስ ሊያወጡ አይችሉም። መቼም ሰው ሲያስተምር እኔ ማስተምረው ሁሉ የምትረዱበትን ሁኔታ እኔ ለመቆጣጠር አልችልም። ግን ጥያቄ የሚፈጥርባችሁ ነገር ክሊር ማድረግ ፈልጋለሁ። በአብ በወልድ በመንፈስ ቅዱስ በአንድ አምላክ በበኩል ያምናል። አብ ወልድ መንፈስ ቅዱስ አንድ አምላክ፣ ሶስት አምላክ አይደለም አንድ አምላክ። አንዱ አምላክ ለዘላለም አብ ነበረ፣ ወልድ ነበረ፣ መንፈስ ቅዱስ ነበረ። እግዚአብሔር ይመስገን። ስላሴን ብዙ ጊዜ በኦርቶዶክስ ሲጠሩ በነጠላ የመጥራት ሁኔታ አላቸው። ለምንድን ነው? የእግዚአብሔርን አንድነት ለመጠበቅ ሲሉ። ስለዚህ የእግዚአብሔር አንድነት በጣም መሰረታዊ ነው። በአብ እና በወልድ መካከል ልዩነት አለ። አብ ወልድ አይደለም፣ ወልድ አብ አይደለም። አብና ወልድ እርስ በርሳቸው አብ አብ ሆኖ ወልድ ወልድ ሆኖ ሲነጋገሩ በመካከላቸው ሪሌሽንሽፕ ይታያል። መንፈስ ቅዱስም እንዲሁ። መንፈስ ቅዱስ አብን አይደለም፣ ወልድም አይደለም። ነገር ግን ትኩረት የሰጠሁት በተጠየቀው ጥያቄ መሰረት መመልሰው ኢየሱስ ክርስቶስ ዕዳ ከፋይ ሆኖ የዕዳ ከፋይ ሆኖ ከዛ በኋላ የክርስትናን ጉዳይ ወደ ሌላ አቅጣጫ ቤተክርስቲያን ስትሄዱ ይታያል። አይደለም። ኢየሱስ ያጫትን አንድ ሰው ያጫትን ሴት ለራሱ ያገባት ሰርግ ተፈጽሞ ሚስቱ ሆነ አብረው አንድ ስጋ ሆኖ እስኪኖሩ ድረስ የጮኝነት ሪሌሽንሽፓቸው በሁለቱ መካከል እንደሚጠበቅ ሁሉ ቤተክርስቲያንም በደሙ ያጫት የክርስቶስ ነች ሙሽራ ሆኖ መጥቶ ከእሱ ጋር አንድ እስክትሆን ድረስ። ስለዚህ የቤተ ክርስቲያን ሕይወት ከታጨችበት ጊዜ ጀምሮ እስከ ሰርጓ ቀን ድረስ ከጌታ ከኢየሱስ ክርስቶስ ጋር ያላትን ግንኙነት መጠበቅ አለባት። የክርስቶስን ፍቅር መጠበቅ አለባት። ክርስቶስን መናፈቅ አለባት። የክርስቶስ መሆኗን እያወቀች መሄድ አለባት። ደግሞ ከባለሚስት ባለፈ ደረጃ የእሱ አካል ሆና ክርስቶስ እየሞላ በእሱ እየታነጸች ስር እየሰደደች ክርስቶስን እየመሰለች መኖራል። ጌታ ኢየሱስ ቤተ ክርስቲያን የሞተላት የፊቷን መጨማደድ አስወግዶ ጌታ ኢየሱስ ክርስቶስ ደሟን አስወግዶ ንጽሕት ክብርት የሆነች ሙሽራ ለራሱ አድርጎ ሊያቀርባት ነው የሞተላት። ስለዚህ የቤተ ክርስቲያን ነገር ስናነሳ ተጀምሮ እስከሚጨረስ ክርስቶስ ማጀን ነው። ክብር ለእግዚአብሔር። ይህ የሚሆነው ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ አስተማሪዎች፣ እረኞች አድርጎ በሰጣቸው አገልጋዮችና ደግሞ ከእነሱ ጋር ምስክር ሊሆን ቅዱሳንን ወደ እውነት እየመራ ከክርስቶስ ጋር ያጠጋጋቸው ከኢየሱስ ያለው እያመጣ በሚናገረው በመንፈስ ቅዱስ ይሄ ይሆናል ብዬ ነው። ክብር ለእግዚአብሔር። የመንፈስ ቅዱስ ተልዕኮ ክርስቶስን ማጉላት፣ ለቤተ ክርስቲያን ክርስቶስን ማሳየት፣ ቤተ ክርስቲያንን ወደ ክርስቶስ ማስጠጋት፣ የክርስቶስ ሙላት በቤተ ክርስቲያን ሕያው እንዲሆን ማድረግ፣ አገልጋዮችን እያገዘ ሚስጥሩን እውነቱን የወንጌል እየገለጠ የቅዱሳንን ሕሊና እያበራ አይነ ልቡና ብርሃን እየሰጣቸው የእግዚአብሔርን ሚስጥር ክርስቶስን እያወቁ እንዲበረቱ ነው የሚያደርገው። የእግዚአብሔር ስም የተባረከ። ስለዚህ ክርስቶስ ተኮር መሆኗ ቤተ ክርስቲያን ይጠቅማል። ሚስጥር ልንገራቸው። ዓለምን የሚያሸንፈው እምነታችን ነው ይላል ዮሐንስ ይላል። ዓለምን የሚያሸንፈው እምነታችን ነው። እምነታችን ምን አይነት እምነት? ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማለት ነው። ኢየሱስን የምናውቅበት እውቀት ዓለምን ምን ያደርጋል? ያሸንፋል። የእግዚአብሔር ስም የተባረከ። ኢየሱስ ኃይላችን፣ ድላችን፣ ጉልበታችን፣ ቤተ ክርስቲያን የተመሰረተችበት መሰረት ኢየሱስ ነው። የቤተ ክርስቲያን ራስ ኢየሱስ ነው። ቤተ ክርስቲያን የምትሞላው በኢየሱስ ነው። ኢየሱስ እውነተኛው የወይን ግንድ ነው። እኛ ቅርንጫፎች ነው። እሱ በእኛ ውስጥ ሲኖር ነው መንፈሳዊ ፍሬ የምናፈራው። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጋር ያለን ግንኙነት ምንም የሚያጠያይቅ አይደለም። መንፈስ ቅዱስ በዚህ ምድር ላይ የሚሰራቸው ስራዎች የጌታ ኢየሱስ ክርስቶስን ነገር እንድናውቅ እንድንረዳ ማለት እንጂ ክርስቶስን አንድ ሁለተኛ አርጎ ሌላ ነገር ማቅረብ ተልኮ አይደለም። ክብር ለእግዚአብሔር። ስለዚህ ይሄ ከስላሴ ትምህርት ጋር የተጣል አይደለም። መጽሐፍ ቅዱስ የሚናገረው ሐዋርያት በየሄዱበት ቦታ የሚሰብኩት የዳኑትን ቅዱሳን በክርስቶስ አስጀምረው ሌላ ትምህርት ያስተምሩ የሚያይ ሰው የለም።
ኢየሱስን እያስተማሩ በክርስቶስ ፍጹም ሰው ራሳቸውን ቅዱሳን አድርገው ለማቅረብ ሲያስተምሩ ነው የሚታየው። የእግዚአብሔር ስም ብሩክ ይሁን። ቆላሲስ ምዕራፍ 1 ላይ የእግዚአብሔር ቃል እንዲህ ይላል፣ እኛም ይላል በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ የከሰስን ሰውን ሁሉ በጥበብ ሁሉ ያስተማር የምንሰብከው እርሱ ነው ይላል። ማን ነው የሚሰብኩት? ለምን ነው የሚሰብኩት? ዓላማውን ታውቃላችሁ? በክርስቶስ ፍጹም ሰውን የሚሆን ሰውን እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውን ሁሉ በጥበብ ሁሉ እያስተማር የምንሰብከው እርሱ ነው ይላል። ኢየሱስን እየሰበኩ ነው የሚገኝ። ክብር ለእግዚአብሔር። የጌታ ልጆች፣ እኔ የሚገባኝ በፍጹም ትህትና ልንገራችሁ፣ ጌታ ኢየሱስ ክርስቶስን የሃይማኖታችን ዋና አድርጎ በልባችን በግል ሕይወት በአገልግሎት ለመጠበቅ ብዙ ገድል ይጠይቃል። ብዙ ገድል ይጠይቃል። እንዲሁ ወቅ እየተደረገ የሚካሄድ ነገር አይደለም። መናፍስቶች የሚናጠቁት ነገር ቢኖር ሀብታችን ኢየሱስ ነው። ክብር ለእግዚአብሔር። ኢየሱስ ክርስቶስ ላይ ነው ምስጢር ያለው። ወደፊት የሚመጣው ጸረ ክርስቶስ የክርስቶስ ተቃዋሚ መንፈስ ነው የሚመጣው። ተቃውሞ ሁሉ፣ ጦርነቱ ሁሉ ኢየሱስ ክርስቶስ ላይ ነው ያለው። የጌታ ኢየሱስ ክርስቶስ ማንነት የክርስትና መጀመሪያ የክትትል ትምህርት ብቻ ሆኖ መቅረት የለበትም። ክርስቶስን መግለጥ የሚያስችል ጥበብ እግዚአብሔር ሊሰጠን ያስፈልጋል። ክርስቶስን በጥልቀት የምናስተምርበት በክርስቶስ ሰዎች የሚሰሩበት ሚስጥር እግዚአብሔር ሊያሳየን ይገባል። እንደ ሐዋርያው ጳውሎስ ክርስቶስን በሚገርም ሁኔታ አስተማረ ሰው የለም። እኛ እነሱ ያስተማሩትን ነው የምንሰብከው። ሌላ መጽሐፍ አንችልም። ነገር ግን ለእነዚህ ለቆላሲስ ሰዎች ኢየሱስን ነው የምንሰብከው ካለ በኋላ በሎዶቅያ ላሉት ለእነዚህ ለጻፈላቸው ለቆላሲስ ሰዎች ሐዋርያው ጳውሎስን በዓይናቸው ላላዩት ሁሉ እየተጋደለ እንደሚጸልይላቸው ይናገራል። እንዲህ ይላል፣ ስለ እናንተ በሎዶቅያ ስላሉት ፊቴን በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለ ልታውቁ ወዳለሁ። ገድል አለ። ይሄ ገድል ከጨለማ ኃይላት ጋር ነው፣ ከመናፍስት ጋር ነው። ኢየሱስ ክርስቶስ እንዳይገለጥ ሰዎችን በአዚም በወሰዳ በልዩ ልዩ ምስጢራዊ መንገድ ከክርስቶስ የሰዎችን ልብ ለማሸሽ ይታገላል። እግዚአብሔር ይህን ቤተ ክርስቲያን ማስተዋል አለባት፣ ማስተዋል አለባት። ዛሬ ብዙ አገልጋዮች ላይ ተጽዕኖ የሚመጣው ምንድ ነው? እንደኛ በጌታ ቤት ያልቆዩ ሰዎች ኦቨር ናይት ተነስተው በአጭር ጊዜ ውስጥ ሜጋ ቸርች ከፍተው ባለጠጋ ሆነው ምን ፎር ባይ ፎር መኪና እየነዱ ብልጽግና እየሰበኩ ምዕመን ሁሉ ወደ እነሱ እየሄደ መድረካቸው የሚያምር አሰራራቸው የሚያምር ጆሪ ዶንትራ በቃ አንድ ጊዜ እግዚአብሔር ሰው ነው። ይህን እየተመለከተ ሰው ከስረናል ማለት ነው። ይህን አሰራር እንቀበል፣ እንደነሱ እንስበክ፣ እንዴት ነው? ውድ ወገኖች፣ የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬም የጌቶች ጌታ ነው። ዛሬም የነገስታት ንጉሥ ነው። የፈለገ አዲስ አሰራር አዲስ ስብከት ሰዎች ቢያመጡ ወገኖቼ ጋዛቸው አልቆ ባዷቸው መሆናቸውን ያህል ኢየሱስ ክርስቶስ ባላችሁበት ቤተ ክርስቲያን ክብሩን ሊገልጥ ይችላል። እግዚአብሔር የመሰረተው እግዚአብሔር ያጣበቀውን ባልና ሚስት ሰው አይለየው ይላል። ያላችሁበትን ቤተ ክርስቲያን ከሳቆሳሳ ምትሆን ዳም የሆን አባንዳን እያደረጋችሁ አየር ባጤራት ይሁ እኔ ንገራችሁ የሚገባኝን ነገር እግዚአብሔር በልቤ ውስጥ ያኖረውን ነገር እኔ ንገራችሁ። ቤተ ክርስቲያናችሁን አዲስ ለመጣው ነገር ሁሉ እያራገፋችሁ ብትሄዱ ራቁታችሁን ነው የምትቀሩት። በዛ በምትሄዱበት ቤተ ክርስቲያን በገንዘባችሁ የምትረዷቸው ሰዎች እነሱ ተጠቃሚ፣ እናንተ ራቁታ ትሆናላችሁ። ያለፉት ገንዘባችሁን ነው የምታተርፉት ነገር የለም። ብዙ ተጋድሎ አለ በቤተ ክርስቲያን ውስጥ። ኢየሱስ ክርስቶስ ጌታ ዛሬም ትልቅ ጌታ ነው። ክብር ለእግዚአብሔር። ለሚጠሩት ባለጠጋ ነው። ሃሌሉያ።
ኢየሱስ ስሙን በትጠሩ ታምናችሁ በፊቱ ዝቅ ብትሉ ዛሬም በፊታችን የቆመውን ግድግዳ ፈርሳል ኢየሱስ።
አሜን።
የገሃነም ደጆችን እያናጋ ቤተክርስቲያንን ከገሃነም ደጆች ጋር ግብ ግብ እየገጠመች አሸናፊ የሚያረጋት ኢየሱስ ነው የሚባለው። አዲስ ሚኒስትሪ አዲስ ራዕይ አይደለም። የጋርነት ደግሞ ይሄንን ጌታ እንዲያውቁት ሐዋርያው ጳውሎስ ይጋደላል። እነዚህ ቅዱሳን ልታውቁት ወዳለው ልባችንን የሚያጸናው እሱ እንደሆነ ይነግራቸዋል። በፍቅር የሚያስተባብረን እሱ እንደሆነ ይነግራቸዋል። በማስተዋል ወደሚገኝ ወደ መረዳት ባለጠግነት በመረዳት ባለጠጋ የሚያደርገን ኢየሱስን ማወቅ እንደሆነ ይነግራቸዋል። ክብር ለእግዚአብሔር። እርሱ ክርስቶስ እንድታውቁ ነው የምጋደለ። የሐዋርያው ጳውሎስ አጀንዳው አንድ ነው፣ ኢየሱስ። ክብር ለእግዚአብሔር። በቀደም እንደተናገርኩት ሁሉ ወገኖቼ፣ እግዚአብሔር ለቤተ ክርስቲያን የእግዚአብሔርን ስም ለሚጠሩ በወንጌልና በመጽሐፍ ቅዱስ በሚገኝ እውነት የሚያለብሰን የክብር ልብስ አንድ ብቻ ነው፣ እሱም ኢየሱስ ነው። ከኢየሱስ ክርስቶስ ሌላ ተቀያሪ ልብስ ለቤተ ክርስቲያን የላት። ለሁሉ የምንለብሰው ለሥራው የምንለብሰው ልብስ ሊኖረን ይችላል። ለሰርግ የምትለብሱት ልብስ ሊኖራችሁ ይችላል። ቤተ ክርስቲያን የምትለብሰው ከሰማይ የተሰጣት ልብስ ኢየሱስ ክርስቶስ የእግዚአብሔር ልጅ። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ዛሬ በየሆቴሉ እየሄዳችሁ ብዙ አይነት የምግብ አይነት የሙያ አይነት ልታዩ ትችላላችሁ። ቤት ያፈራው ምግብ ቤት የተለያየ ልትበሉ ትችላላችሁ። በመንፈሳዊ ህይወታችሁ የምትመገቡት ምግብ ስሙ አንድ ነው፣ እሱም የሰማይ መና ኢየሱስ ነው። ሌላ ምግብ የለም። አይንም እኛ አይነት እንፈልጋለን የሚል ካለ ዞርባሉ ነገር ይህ የሚያደራድር ነገር አለ። ሰው ሲዞርበት ብዙ ነገር ያደርግ። እርሱንም ክርስቶስን እንዲያውቁ እጋደላለሁ። የተሰወረ የጥበብ የእውቀት መዝገብ ሁሉ በእርሱ ነው። መላእክቶች የሚሰግዱለት። ክብር ለእግዚአብሔር ይሁን። በሰማያ ሰማያት በግርማው ቀኝ የኔና የእናንተን ወራዳ ኃጢአተኛ አካል ወስዶ በክብር ያስነሳው የእግዚአብሔር ልጅ ኢየሱስ አንድ ብቻውን እሱ። ሌላ ክብር የለም። በእርሱ የሚያምን አያፍርም ይላል። የእግዚአብሔር ስም የተባረከ። በእርሱ የሚያምን አያፍርም ይላል። እኔ በዚህ እምነት እንደማላፍር አምናለሁ። በእሱ የሚያምን አያፍርም። ባለጠጋ ጌታ ነው። የጌታን ስም የሚጠራ ሁሉ ይድናል ይላል። የእግዚአብሔር ስም የተባረከ። ስለዚህ እነዚህ ጥራቅንቆ ትምህርቶች ውስንትና የበዛባቸው መነገጃ ወንጌሎች፣ ውድ ወገኖች፣ ለአንዳችሁ አይረቡ። አንዲት መበለት ሴት አለች እና አንድ ጊዜ ስጠይቃት ልጇ ሞታባት በጣም በሚያሳዝን ሀዘን ተደጋጋሚ የሆነ ሀዘን በላዋ ያደረሰባታል እና የሚሄድኩ በጣም ጠይቃታለሁ እና አንድ ቀን እያለቀሰች ነገረች። ስለጽናና አመሰግናለሁ አለች። እኔ የሚሄድበት ቤተክርስቲያን ለዚህ ቸርች ነበረ ፓስተር አለች። ወርቄ ሀብቴን ጌጤን ስንቱን አራግፌ ስጡ እያሉ ሰጠው በሀዘን የሚደርስልኝ እንኳን ሰው የለባል። እጅግ ያሳዝናል። እግዚአብሔርንስ በጉዳቱ ዞር ብሎ ማያዩ ናቸው። የስባቱን እየተመለከቱ የሰባውን ብቻ የሚፈልጉ ናቸው። የተጠቃውን አይፈልጉትም። ይሄ ወንጌል አይደለም፣ ይሄ ንግድ ነው። አይዞርባቸው ወገኖች። ከአሜሪካን ሀገር የፓስተር ያሉበትን ቤተክርስቲያን ምዕመን ገንዘብ እየወሰዱ ጥሩ ሱፍ እየለበሱ እየመጡ የሚጎማለሉት ሁሉ የተለየ ቅባት አይደለም ያላቸው። የአሜሪካን ቅባት ነው የሚለቀለቁት። የፊስስቱ ውድ ወገኖች የሚሰጡ ስብከት መላቅጦ የጠፋ ከየት ጀምረው የት እንደሚሄዱ አሉ። በስነ ስርዓት አጠሩ የእግዚአብሔርን ቃል ሲናገሩ የፈዘዙ ራሳቸው ጸሎት የሚያስፈልጋቸው ናቸው። እግዚአብሔር በመካከላችሁ ያስቀመጣቸውን ታናናሾችና ታላላቆች በኃይሉ እንዲዳስሳቸው ቤተ ክርስቲያን ጉልበቷን አጥፋ የሰማዩን ዙፋን የጸጋ ዙፋን ያደረገን የእግዚአብሔር ባለበት ቦታ እንረሳለን። ቸርነታቸው እግዚአብሔር ዛሬ ያያል። እግዚአብሔር ዛሬ ይጎበኛል። ባላችሁበት ቤተ ክርስቲያን በታማኝነት ሆናችሁ
አምላኬ እግዚአብሔር ልጅ ኢየሱስ ክርስቶስ ሞተ የተነሳ በሰማይና በምድር ስልጣን ያለ የጌቶች ጌታ ይሁን ባለውበት ቤተክርስቲያን ክብርን ግለጥ ኃይልን ግለጥ እጅን ዘርጋ ብትሉ ኢየሱስ ታማኝ ነው ወገኖች እግዚአብሔር ስም የተባረከ ይሁን። ስለዚህ ብዙ እንደዚህ ያሉ አይነት ነገሮች የሚነሱ ነገሮች እየመሱ ይሆኑ በጣም አንዳንድ ሰዎች የሚጠይቁትን ስፔሲፊክ ጥያቄ ለመመለስ አስፈላጊ አይመስለኝም። የእግዚአብሔር ስም የተባረከ ይሁን። ስብከቴን አልጀመርኩ በጥያቄው ነው የሚመለስኩላችሁ። አጭር ጸሎት እናደርግና ዛሬ ላካፍለው የሚገባውን የእግዚአብሔር ቃል አካፍላችኋለሁ። ክብር ለጌታ ይሁን። የእግዚአብሔር ስም የተባረከ ይሁን። ሉን እግዚአብሔር እጁን እንዲዘረጋለን ለእኔም ለእናንተ ጸልዩ። ክብር ለእግዚአብሔር ነው። የእግዚአብሔር ቃል አነባለሁ። ትኩረት የምሰጥበትን የእግዚአብሔር ቃል አነባለሁ። የእግዚአብሔር ስም ብሩክ ይሁን። እንግዲህ እንደዚያ እንዳለ መታዘዝ ምሳሌ ማንም እንዳይወድቅ ወደዚያ ረፍት ለመግባት እንትጋ። የእግዚአብሔር ቃል ያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። እኛን በሚቆጣጠር በእርሱ ዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለን። እንግዲህ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ሉን እግዚአብሔር ወደ እውነት ሁሉ በሚመራን በአንተ ጸጋ በሕያው ቃልህ ተናገረን። ጌታ ሆይ የሚጠቅመንንና የሚረባንን የከበረውን ነገር አሳየን። አቤቱ በቅዱስ መንፈስን በታገዘ ጸጋ ስር ሆነን እንድንማጠርዳል። እግዚአብሔር ሆይ በመልካም ምክር በዚህ ቦታ ተገለጥ። ኃይልህንና ስልጣንህን በዚህ ቦታ አድርግ። ጌታ ሆይ ቅዱሱ መንፈስን እያንዳንዳችንን ጌታ ሆይ ያንተን ድምፅ እንድንሰማ ምክርና ሀሳብን በልባችን ስፍራ እንዲያገኝ እንድትረዳ እንለምናለን። በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር። ቤተ ክርስቲያን ከሚያስፈልጋት ነገር በጣም 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 አስፈላጊ ነው ብዬ የምለው አገልጋዮች የሚገለገሉ ሰዎች ልብ ልሉት የሚገባ ትልቅ ሚስጥር ስለ እግዚአብሔር ቃል መናገር እፈልጋለሁ። ሐዋርያው ጳውሎስ ዕብራውያን መጽሐፍ እንደጻፈ በመውሰድ ብንወስድ ይቀለኛል በበኩሌ እና ሐዋርያው ጳውሎስ በዚህ ቦታ ላይ ቁጥር 11 ላይ እንግዲህ እንደዚያ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ ረፍት ለመግባት እንትጋ ይላል። ከበስተኋላ የሚያነሳው የአይሁዳውያኖችን ጉዳይ ነው። ሐዋርያው ጳውሎስ በዚህ በዕብራዊ የዕብራዊ ጸሐፊ በሚጽፋቸው መልእክቶች ውስጥ የሚያነሳቸው በርካታ ነገሮች አሉ። ከቶሁንም የዕብራውያንን መጽሐፍ ለመጽሐፍ ምክንያት የሆነው አንዳንድ ጸሐፊዎች እንደሚናገሩት እነዚህ አይሁዳውያኖች የተጻፈላቸው የዕብራውያን ሰዎች አይሁዳውያን ወደ ጌታ የመጡ ጌታን የተቀበሉ ክርስቲያኖች ናቸው። ይሁን እንጂ በክርስትና ሕይወታቸው ጌታን ከተቀበሉ በኋላ ብዙ ጥያቄ የመጣባቸው ይመስላሉ። እና አንዳንድ ጸሐፊዎች ምን ይላሉ? እነዚህ ክርስቲያኖች ክርስቶስን ከተቀበሉት በኋላ እንዳሰቡት ሁሉ ነገር ከሱ ትርፍ አላተረፉ። እስኪ በአይነ ህሊናችሁ ተመልከቱ። በብሉይ ኪዳን እግዚአብሔር ሰው ሲያስነሳ፣ ታላቅ ሰው ሲሆን፣ እንኳን መሲህ ንጉሥ እንኳን ሲነሳ፣ በመሳፍንት ዘመን መሪዎች ሲነሱላቸው፣ ድል ሲያስገኙ፣ የእስራኤል ጠላቶች ሲንበረከኩ፣ እስራኤል ሲያሸንፍ ነው የሚታየ። እግዚአብሔር መልካም በሆነ መሪ መልካም ነገር ለህዝቡ ሲያደርግ ነው የሚታየ። ነገር ግን መሲሁ ደግሞ ከነዚህ ሁሉ ይበልጣል። ከዘፍጥረት ምዕራፍ 3:15 ጀምሮ ሲነገርለት የነበረው መሲህ እንደተቋቋው እንደተጠበቀው በጊዜው መጣ። ልብ በሉ፣ በመጽሐፍ ቅዱስ ውስጥ አንድ ሰው እንኳን ምሳሌ አድርገን እንውሰድ። ስምዖን የሚባለው የእግዚአብሔር ሰው በሉቃስ ወንጌል ላይ የተጻፈውን እንውሰድ። ስምዖን ጻድቅ ትጉህ የሆነ ሰው ነበር። የእስራኤልን መጽናናት ይጠባበቅ ነበር። መንፈስ ቅዱስ በእሱ ላይ ነበረ ሰው ነበር። እግዚአብሔር በመንፈሱ በእግዚአብሔር የተቀባውን መሲህ ሳይ ሞትን እንደምጋይ ተነግሮት በትጋት ይጠብቅ ነው። የሚጠብቀው ሁለት ነገር ነው፣ የእስራኤልን መጽናናት። እግዚአብሔር ደግሞ እንዳረጋገጠለት መሲሁ በዙ ዘመን እንደሚመጣ ስለነገረው ይሄንን ይጠብቅ ነው። ይህ ሰው ጌታ ኢየሱስ ክርስቶስ በሕፃንነት ወደ ቤተ መቅደስ በእናቱ በማርያምና በዮሴፍ አማካኝነት ሲወሰድ በቤተ መቅደስ አልነበረ። በመንፈስ ቅዱስ አማካኝነት ከቤቱ ወደ ቤተ መቅደስ ይሄዳል። ብላቴናውን ኢየሱስን ከእናቱ ከማርያም እጅ ወስዶ ዓይኖቹን አንስቶ እንደዚህ ሲጸልይ እግዚአብሔርን ሲለምን፣ አሁንም ጌታዬ ሆይ አለ፣ ባሪያህን እንደ ቃል በሰላምታ አሰናብተዋለሁ ብሎ የስንብት ጸሎት ጸለየ። ገና ኢየሱስን በሕፃንነቱ አይቶ ጠገበ። የእግዚአብሔር መንፈስ በላዩ ላይ ያለው የኢየሱስን ማንነት አሳየው። ታሰናብተኛለ፣ ደስ አለው ኢየሱስን ሲያይ። ክብር ለእግዚአብሔር። እና አብርሃም በሩቅ አይተው ተሰገዱ። ይሄ ደግሞ ኢየሱስን ተቀብሎ እግዚአብሔርን አሁን አመሰገነ፣ ስንብት ጠየቀ። ለምንድን ነው ይህን ያለው? ምክንያቱም ራሱ ሲናገር ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋል አለ። ለስምዖን መዳን ልምምድ አደለም፣ ኢየሱስ ነው። ለስምዖን በሰዎች ሁሉ የተዘጋጀው መዳን የእግዚአብሔር ልጅ እሱ ራሱ ማንነቱ ነው። አለ ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋል። ይህም ለሕዝብ ለእስራኤል ክብር ለአሕዛብም ሁሉን የሚገልጥ ብርሃን ነው አለ። ኢየሱስን በመንፈስ እያየ ነው የጌታ ጌታ ኢየሱስ ክርስቶስ ተወለደ፣ አደገ። እስራኤላውያኖች ሁሉ መሲህን ከማጀት እስከ አደባባይ የጠበቁት ነበር። ሳምራዊቱ ሴት እንኳን መሲህ ሲመጣ ይነግረናል ባጋለችው የኢየሱስን ተስፋ ለኢየሱስ ነገረችው። ጌታ ኢየሱስ ክርስቶስ የምነግርሽ እኔ እርሱ ነኝ አለ። ብዙዎች የተማሩ የሚያውቁ የት ይወለዳል ሲባሉ መጽሐፍ እየፈለጉ እየገለጡ የት እንደሚወለድ ኢየሱስ ክርስቶስን ስፔሲፊክ የሆነ ቦታ የሚናገሩ ሰዎች ጌታ ኢየሱስ ክርስቶስ ተአምር እየሰራ በአይን በቃል ተገልጦ ሊያውቁት አልቻሉ። በመጨረሻ ቀን አካቴው ሰቀሉት። የተከተሉት አንዳንዶቹ ደቀ መዛሙርት መንግስት ነበር ጥያቄያቸው። ቢያዩ መንግስት የለም፣ ቢያዩ መንግስት የለም። ደቀ መዛሙርቱን ታውቃላችሁ፣ በመጨረሻ በዮሐንስ ወንጌል ላይ አሳ ሲያጠምዱ ነው እንደገና ያገኛቸው። ከሞት ሲነሳ ከሞት በተነሳበት ጊዜ በኤማውስ መንገድ ላይ የነበሩት እነ ቀለዮጳን በመንገድ ላይ ያገኛቸው። ጌታ ሞቶ መነሳቱን ከሴቶቹ ከነ ማርያም እንኳን ከሰሙ በኋላ እስቲ ለክርስቶስ ነገር አይገባቸውም ነበር። ያስተማረው ሁሉ አይገባም ነበር። እኔ ይህን ሳስብ ለእግዚአብሔር ሕዝብ እንደራራ ሆናል። እውነት ነው ነ ያም ሁሉ ሶስት ዓመት ያህል ጌታ ኢየሱስ አስተምሯቸው አይገባቸው። ጌታ ኢየሱስ ክርስቶስ ኢየሱስ ራሱ ይላል። አይኖቻቸው ተይዘው ከእነሱ ጋር አብሮ ይሄድ ነበር። ኢየሱስ ስለ ኢየሱስ ይጠይቃቸዋል። እነሱም ለኢየሱስ ስለ ኢየሱስ ኢየሱስ ከነሱ ስለ ኢየሱስ እየሰማ ስለ ኢየሱስ ለነሱ እየነገረ ይጓዙ ነበር። አይኖቻቸው ተይዟል፣ ልባቸው ይቃጠላል። ክርስቶስ ኢየሱስን ማወቅ ልዩ ነገር፣ እግዚአብሔር ካልሰጠ ሊሆን አይችል። እነዚህ ደቀ መዛሙርት እኛ ሳሉ ተስፋቸው መሲሁ ሲመጣ ለእስራኤል መንግስትን ያመጣል ብለን ነበር። ነገር ግን ተሰቀለ፣ ዋጋው ሁሉ አከተመ የእሱ ነገር ብለው ነበር አሉ። ኢየሱስ ክርስቶስ መከራ መቀበሉ መጀመሪያ እንደሆነ ከዛ በኋላ እኮ እንደሆነ ክብር ሲነግራቸው ሲያስረዳቸው ተስፋቸው ለመለመ፣ አይዱት፣ ደስ አላቸው። ወደ ደቀ መዛሙርቱ ሄዱ። ለደቀ መዛሙርቱ ራሱ ገለጠ በተደጋጋሚ። አይ አሁን ነው በቃ፣ አሁን ያኔ የገደሉት ሁሉ ዛሬ ሊያፍሩ ነው አሉ። መንፈስ ቅዱስ ተሞሉ፣ በኃይል ተሞሉ፣ በድፍረት ተናገሩ። 3000 ሰዎች ተጨመሩ። ቤተ ክርስቲያን ተጨናነቀች። ሰዎች ሁሉ ደቀ መዛሙርቱን ያከቡ ይፈሯቸው ሁሉ ጀመር። የዋሸው ሁሉ ድብን ይላል። ታምራት ድንቅ ነገር ይካሄድ ጀመር። በኢየሩሳሌም ቤተ ክርስቲያን ታላቅ ምንድን ነው ይሄ? ከመሞቱ በፊት መንግስት ያመጣል ብለን ተስፋ አድርገን ነበር እና ሲሞት ተስፋችን ሲቆረጥ በትንሣኤ ተስፋው ለተስፋችን ደመለመ። አሁን ደግሞ ተነስቷል ብለን ተጽናንተን በእምነት ተሞልተን ይህ ሁሉ ተደርጎ እግዚአብሔር ይመስገን እያለ ስንል እንደገና በስደት እሳት ብትንትናል። ምንድን ነው ይነሳ? እግዚአብሔር የቀባው ሰው ሲነሳ በረከት ይመጣል። እግዚአብሔር የቀባው ሲነሳ መሲህ ሲመጣ ኃይል ነው፣ ድል ነው፣ ማሸነፍ ነው። ለምንድን ነው መረታት ነው? ውድ ወገኖቼ ሃይማኖታችን ባህሪው እንደዚህ ነው። ሃይማኖታችን ባህሪው እንደዚህ ነው። ይሄንን ሪቨርስ ማድረግ አለብን። ዛሬ በዓለም ዙሪያ መከራ የሚቀበሉ ወንድሞች አሉ። ዛሬ እኛውን መከራ ስለማንቀበል መቼም ክብር ለእግዚአብሔር ይሁን ማለት እየፈራው ንበላችሁ ተመስገን ነው። ግን ስደት ሊመጣ ይችላል፣ አይታወቅም። አያችሁት? ጌታ ኢየሱስ ክርስቶስ መዘዘኛ ነገር ነው የሚያስከትለው። ኢየሱስን ማመን መዘዝ ያስከትላል። ሰይፍ ነው እኔ ይዤ የመጣሁት ነው ያለ። ሰዎችን ከሰዎች የሚያስማማ አይደለም። እናትን ከልጅ የሚለይ፣ አባትን ከልጅ የሚለይ፣ ለሰው ቤተሰቦቹ ጠላት እንዲሆኑ የሚያደርግ ሃይማኖትን ሃይማኖታቸው። ክብር ለእግዚአብሔር። ስለዚህ ጌታ ኢየሱስ ክርስቶስ በስደት በተናቸው፣ እነ እስጢፋኖስ ሞቱ። ነገር ግን በዛ ስደት ውስጥ ግን አቅም አግኝተው እስጢፋኖስን ለመቅበር የቻሉት በጸሎት የተጉ አይሁዳውያን ነበሩ። ታላቅ ለቅሶ እያለቀሱ ለጸሎት ጸጋ ይሰጣል። ስለ ጸሎት ሳስተምር ሁሌ ምሳሌ ማድረግ ወይ በመከራ ውስጥ ብርታት ያለው የሚጸልይ ሰው ብቻ የሚዘምር እንዳይመስላቸው፣ የሚዘምር አለ የሚጸልይ ሰው ነው በመከራ ዘመን ኃይል ያለ። ጌታ ኢየሱስ ክርስቶስ በእንደዚህ ያለ ሁኔታ ለተበተኑት እያሉ ነው ገብዳለ ለተበተኑት የክብር እምነት ተካፋይ ለሆናችሁ እየተበተኑ የክብር እምነት አለ እንዴ? አለ። ሃሌሉያ። እየተበተኑ የክብር እምነት አለ። እየታሰሩ የክብር እምነት አለ። በቅራቅንቦ እምነት የወንጌል የክብር እምነት ዋጋ ያጣም። እግዚአብሔር ይመስገን። ዛሬ በአስመራ ውስጥ እየተሰደዱ መከራ የሚቀበሉ ወንድሞቻችን እምነታቸው የክብር እምነት ነው። የቅራቅንቦ ለቃሚዎች ያላቸው እምነት የነጋዴ እምነት ነው። ባዶ የሸቀጥ እምነት ነው። እምነታቸው በእሳት እየተፈተነ ያላቸውን እያጡ ኢየሱስ ክርስቶስን ብቻው ያስቀረ ልብ ያላቸው ሰዎች የተባረኩ
አሜን።
ክብር ለእግዚአብሔር። እነዚህ አይሁዳውያኖች ዕብራውያኖች ይህ መጽሐፍ ሲጻፍላቸው ይህ ኢየሱስ ክርስቶስ ከሙሴ ይበልጣል፣ ከኢያሱ ይበልጣል፣ ከመላእክት ይበልጣል፣ በብሉይ ኪዳን ካሉት ይበልጣል፣ ያተረፍነው በሱ ምንድን እያሉ የሚቸገሩ ይመስላል በጽሑፉ ሲታይ። ስለዚህ ሲናገራቸው ምን አለ? ከጥንት ጀምሮ እግዚአብሔር ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ተናገረ ይላል። ለአባቶቻቸው በብዙ አይነትና በብዙ ጎዳና በነቢያት እንደተናገረ ይናገርና ቀጥሎ ሲናገር ልጁ ከስምንት መግለጫዎች ባላነሰ ሁኔታ ከቁጥር አንድ እስከ ሶስት ባለው ክፍል ብቻ የኢየሱስን ማንነት በሚያስደንቅ ሁኔታ ይናገራል። ልጁ ይለው ዓለማትን የፈጠረበት ይላል። የክብሩ መንጸባረቅ የባህሪ ምሳሌ ያለው ይላል። ሁሉን በስልጣኑ ቃል የደገፈ የእኛን ኃጢአት በራሱ ያነጻ በሰማያት በግርማው ቀኝ የተቀመጠ የእግዚአብሔር የክብሩ ነጸብራቅ የሆነ እንዲህ ባለ ልጅ ነው የተናገረ። ሚስጥር ልንገራችሁ። ማንም ነቢይ ነቢይነቱ የሚታየው ዘሩ ማንነቱ እየተነገረ አይደለም። ይሄ ነቢይ ማን እንደሆነ ታውቃለህ? የከለ ልጅ እኮ ነው። ኦ ነው እንዴ? ኦ ይሄ ስኮና ምናለው የሚባል ነገር የለም። የነቢይ ክብሩ ያለው በዘሩ በማንነቱ በአይደንቲቲው አይደለም። የሚናገረው ትንቢት መፈጸም ወይም አለመፈጸሙ መልእክቱ ከእግዚአብሔር መሆን አለመሆኑ የሚፈተነው በነቢዩ ማንነት አይደለም። የኔና የእናንተ ግን ማንነቱ
በተገለጠው በእግዚአብሔር በእሱ ማንነት ላይ ነው ሃይማኖታችን የተመሰረተው። በሰራው ስራ ላይ አይደለም። ኢየሱስ ማነው? ክርስትና ነው ኢየሱስ። ክብር ለእግዚአብሔር። ስለዚህ ኢየሱስን ማንነት እግዚአብሔር ይገልጣል። ለምን ሆነ ታውቃላችሁ? በነቢያት የተናገረው መጽሐፍ ላይ ተጽፏል። በኢየሱስ የተናገረው ምንድን ነው?
መልእክቱ ኢየሱስ ራሱ ነው።
መልእክቱ ኢየሱስ ራሱ እኔ ህይወት ነኝ አለ። እኔ የህይወት እንጀራ ነኝ አለ። ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ አለ። መልእክቱ ኢየሱስ ነው። እኔ መንገድ ነኝ፣ ከኔ በቀር ወደ አብ መጣ የለም አለ። መንገዱ እሱ እንደሆነ ነው የተናገረው። ወደ እግዚአብሔር መንግስት መግባት ያለ እሱ እንደማይቻል። ኢየሱስ ራሱ መልእክት ነበር። ከነቢያት ሁሉ የሚያስፈልገው ነቢያት የእግዚአብሔርን ቃል ተቀብለው ሲያስተላልፉ፣ ኢየሱስ ግን ከእነሱ ይበልጣል። መልእክቱ እሱ ራሱ። ክብር ለእግዚአብሔር። ነቢያት ወደ እሱ ሲያመለክቱ፣ እሱ ደግሞ ለራሱ ወደ እኔ የሚመጣ ቢኖር የሚል ጌታ ኢየሱስ ከማንም ከነቢያት አታወዳድሩት እያለ ይተነግራቸዋል። ከመላእክት ይበልጣል አላቸው። መላእክቶች ሁሉ ወደ ዓለም ሲገባ እንዲሰብኩለት የተደረጉ ናቸው። ለእነሱ የሚለዋወጥ ባህሪ የሚሰጣቸው ፈጣሪያቸው ነው አላቸው። የእግዚአብሔር መላእክት ሁሉ ይሰግዱለታል። ገብርኤል ይሰግድለታል። ኪሩቤል፣ ሱራፌል፣ ሚካኤል፣ በሰማያት ያሉ እልፍ አእላፋት መላእክት አንዳቸውም አይቀሩም፣ ሁሉም ይሰግዱለታል። ኢየሱስ የእነሱ ፈጣሪ ከእነሱ ስግደትን በድንግል ከድንግል ማርያም ሲወለድ በስጋ በተወለደበት ጊዜ ክብሩን ያላጣ ፍጹም አምላክ ስለሆነ ሁሉም ይሰግዱለታል። ዙፋኑ ከጥንት ከዘላለም እንደሆነ ሰማይና ምድርን እንዳሮጌ ጨርቅ የሚጠቀልል ጌታ ነው። ሁሉ ሲያልፉ የማያልፍ ጌታ ነው። ሰማያትን በስልጣኑ ቃል ባለባቸው ስፍራ ላይ አንጠልጥሎ የሚያሽከረክራቸው ኢየሱስ ነው። በስልጣኑ ሁሉን የሚደግፍ ጌታ ነው። ስለዚህ ኢየሱስ ክርስቶስ ከመላእክት ይበልጣል፣ ከነቢያት ይበልጣል አላቸው። ከዛም ከሙሴ ይበልጣል አላቸው። ሙሴ እንደ ልጅ እንደ ሎሌ ነው በእግዚአብሔር ቤት የታመነው። ነገር ግን ኢየሱስ ክርስቶስ እኔና እናንተን ማደሪያው ያደረገ የእሱ ቤት ነን ይላል። ኢየሱስ ክርስቶስ የቤቱ ባለቤት ነው። ቤተ ክርስቲያንን አካሉ የሚያደርግ ነው። የእግዚአብሔር የኢየሱስ ክርስቶስ ማደሪያዎቹ ነን። ለተቀበሉት ሁሉ በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን እንዲሰጥ ነው። ክብር ለእግዚአብሔር። የኢየሱስ መንፈስ የሌለው የሱ ወገን አይደለም። ኢየሱስ ከሙሴ ጋር ይወዳደር። ክብር ለእግዚአብሔር። መላእክቶችን ያልታዘዘ በመላእክት የተነገረውን ያላዳመጠ ሁሉ የጽድቅን ብድራት ተቀብሏል። እንዲህ ያለውን ታላቅ ጌታ በእሱ የመጣውን መዳን የማይቀበል ሰው እንዴት ያለ የሚብስ ቅጣት ይገባዋል እያለ ያስጠነቅቃሉ። አሁ ነበር ሙሴን የሚያሰሙት እንዴት በበረሃ ላይ እንደተቃጠሙ ይነግራቸዋል። ኢያሱ የእስራኤልን ሕዝብ የመራ ሕዝብ ነው። እሱን ደግሞ ከእሱ ጋር ያወዳድረዋል። ኢያሱ ያሳርፋቸው አልቻለም። ነገር ግን ለእግዚአብሔር ሕዝብ ሌላ የእረፍት ቀን ተነግሯል ይላል። አሳራፊ ኢየሱስ ነው ይላል። ክብር ለእግዚአብሔር። በዚህ በማነብላችሁ ክፍል እኔና እናንተን ወደ እረፍቱ ኢየሱስ እንዴት እንደሚያገባ ይናገራል። እንዴት ነው የሚያገባ? ዕብራውያን ምዕራፍ አራት ላይ ያነበብኩትን እንደገና ልንበልበል እንመልከተው። እንግዲህ እንደዚያ እንዳለ መታዘዝ ምሳሌ ማንም እንዳይወድቅ ወደዚያ ረፍት ለመግባት እንትጋ ይላል። ቤተ ክርስቲያን የእግዚአብሔርን ቃል መስበክ ያለባት ቅዱሳን ትጋት እንዲኖራቸው እንጂ ኃጢአትና መጥፎ ሕይወት አለመታዘዝ ያደነዘዘውን ሕይወታቸውን ለመደለብ አይደለም። የትጋት ማምጫ የእግዚአብሔር ቃል የትጋት መቀስቀሻ ነው። በሉ ክብር ለእግዚአብሔር። ቤተ ክርስቲያን የምትሄዱት ውድ ወገኖቼ እግዚአብሔር የትጋት ህይወት እንድናገኝ እንድንማር ነው። ጤናማ ቤተ ክርስቲያን የእግዚአብሔር ህዝብ ከጌታ ጋር የሚሄድበትን መንፈሳዊ ኃይል እንዳይጠፋ፣ እንዳይደበዝዝ፣ ሞመንተሙ እንዳይቀንስ፣ በግለት እንዲሄድ የሚረዳ ጸጋ እንዲገለጥ ነው የምታስተምረው። ክብር ለእግዚአብሔር። የእግዚአብሔር ህዝብ በኃጢአት እየወደቀ እየደለለች
በክርስቶስ ጸጋ የሚያደረዝዝ ትምህርት እያስተማረች ቤተክርስቲያን ጤና ማለት ናቸው። ምክንያቱም እግዚአብሔር ቃል የሚነገረው ለድለላ አይደለም። ምን እንደሚሰራ እግዚአብሔር
እንግዲህ እንደዚህ እንዳለ መታዘዝ ምሳሌ ማንም እንዳይሆን ወደዚያ ረስ ለመግባት እንትጋ ካለ በኋላ የእግዚአብሔር ቃል ያው ነው ነው የትጋት ምንጩ የእግዚአብሔር ቃል ነው በሉ።
የትጋት ምንጩ የእግዚአብሔር ቃል ነው።
አይወይ ብሎ ትጋት ለማመፈሳው እሱ ሳይኮሎጂ ነው። እውነተኛ ትጋት የሚገኘው በእግዚአብሔር ቃል ነው። ይሄ የእግዚአብሔር ቃል ምን አይነት ቃል እንደሆነ ተመልከቱ። የእግዚአብሔር ቃል ሕያው ነውና ይላል። ኦ ሃሌሉያ! እኔ ይህንን ተንበርክኬ በሰበኩ ነው ደስ ይለኝ ወገኖች። የእግዚአብሔር ቃል ሕያው ነውና ውድ ወገኖች፣ ዛሬ ብዙዎቻችን የማንበብ የመማር መንፈሳዊ ነገር የተካንን ያወቅን ይመስለናል። እንጠንቀቅ፣ እንጠንቀቅ። የምናገለግለው ቃል ሕያው ቃል ነው። መጽሐፍ አይደለም። ምንም እንኳን በመጽሐፍ ሊጻፍ የእግዚአብሔር ቃል ሕያው ቃል ነው። ሕያው ቃል ነው። የሚሰራ ቃል ነው። ማንም አገልጋይ ይሄንን ቃል እንዲሰራ ሕያው እንዲሆን የማድረግ ስልጣን ያለው አገልጋይ የለም አይኖር። የእግዚአብሔርን ቃል ሕያው አደረገው የቃሉ ባለቤት ሕያው ጌታ ነው።
አሜን።
ክብር ለእግዚአብሔር። ስለዚህ መጽሐፍ ቅዱስ በራሱ በውስጡ ኃይል አለው። ዛሬ መጽሐፍ ቅዱስን ጸጋ እንደጎደለው የሚቆጠር ምዕመን ያለው ይሄ እርግማን ያመጣል ወገኖች። ሕያው የሆነው ቃል የእግዚአብሔር ቃል የትጋትና የመቀስቀስ ጉልበት የሚያመጣው የእግዚአብሔር ቃል በውስጡ ከእግዚአብሔር የተቀበለው ጸጋ የተሞላ ቃል መንፈስ ያለበት ቃል ነው። ሐዋርያው ጳውሎስ ለጢሞቴዎስ ሲጽፍለት ከሕፃንነት ጀምር መዳንን እንዲያስወርሱትን ቅዱሳን መጻሕፍትን አውቃለሁ ይለዋል። የእግዚአብሔር ቃል ምንድን ነው ይለዋል? ሕያው ምን አለበት? የእግዚአብሔር መንፈስ ያለበት መጽሐፍ ይላል። ቅዱሳት መጽሐፍ ሁሉ የእግዚአብሔር መንፈስ አለባቸው። እግዚአብሔር በነበርኩበት ጊዜ መጥፎ 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 የሆነ ሰይጣናዊ አጋንንታዊ አሰራር ቤተክርስቲያን ገብቶ ነበር። ሰዎች ኮንፈረንስ ያዘጋጁ በጸጋ የሚያገለግል በቃል የሚያገለግል እያሉ ይጠራሉ። በቃል የሚያገለግለውን በጸጋ ከሚያገለግል ይለያሉ። በቃል የሚያገለግለው ቃል ብቻ ተናግሮን የሚወርደው በእንዲህ ያለ ክላሲፊኬሽን ስለመደቡ ቃሉን አስተምረው ቁጭ ይላሉ። እንዴት ያለ እርግማን ነው! ራቁት የሚያስቀር እርግማን። በጸጋ የሚያገለግለው ጸጋ ያለው የተቀባ ይባላል። ሰዎች አቧራ ሜዳ ላይ በየተለያየ ኮንፈረንስ በክፍለ ሀገር ሲሄድ አይቻሉ። እንዲህ የሚያምሽ እንዲህ የሚያምን እንዲህ የሚያምን ብሎ ስላለ ሰውየ ብቻ የተፈወሰው አንድ ሴት ነች የሚጮሁ ማለት ነው። አንድ ሰው እንኳን ብቅ የሚል የለም። ስንት ውሸት፣ ስንት አይነት ማጭበርበር አይቻልም። ውድ ወገኖች የእግዚአብሔርን ሕያው ቃል ለእንደነዚህ ያሉ አይነት መገለጦች ዋጋ አድርጎ መክፈል ቤተ ክርስቲያንን ዋጋ ያስከፍላታል፣ ዋጋ ያስከፍላታል። የምትታነጽበትን ሕያው ቃሉን ያቃለለች ቤተ ክርስቲያን ያቃለለ ምዕመን ድሃ የድሃ ድሃ ይሆናል። እግዚአብሔር ከእነዚህ ያለ አይነት ወራዳ ምርጫ እግዚአብሔር ቤተክርስቲያን የሚታለ። ለምን? እንደ እግዚአብሔር ቃል ያለ ምንም የለም። ክብር ለእግዚአብሔር። እንደ እግዚአብሔር ቃል ያለ ምንም የለም። መዳንን የሚያስወርስ ቃል ነው። በእኔና በእናንተ ሕይወት ውስጥ እዚህ ላይ እንደምታዩት ለመንፈሳዊ ትጋት እንቅፋት የሆነብንን ነገር ከውስጣችን እየወጋ እየመረመረ በውስጣችን የተቀየጠውን ነገር እየለየ እኛን ቅዱሳን ትጉሃን የሚያደርገን የእግዚአብሔር ቃል ብቻ። ክብር ለእግዚአብሔር። እነዚህ ያሉ መገለጦች የእግዚአብሔር ጸጋ ስጦታዎች ሊሆኑ እንደሚችሉ የተጠበቀ ነው። ፕሊስ አደራ። ነገር ግን የእግዚአብሔርን ቃል ጥለን እነዚህም ብንፈልግ እንዋረዳለን፣ እንዋረዳለን። እግዚአብሔር ይህን እንድናስተካክል ይርዳል።
የብዙ ክርስቲያኖች ትልቁ ችግራቸው ምንድነው? የእግዚአብሔር ቃል ሲሰበክ መንፈስ ቅዱስ አልባ በሆነ መንገድ ቴክስት ቤዝ የሆነ መጽሐፍ ላይ ብቻ የተመሰረተ ስብከት ይመስላቸዋል። አይደለም። እኔ ከገልዮት የንገራቸው ድሮ ትንቢት እናገር ነበር። በጌታ ገና አዲስ ክርስቲያን ሳለሁ በመንፈስ ቅዱስ እንደተሞላ ሰዎች ፕሊዝ ይህን ስናገር ይሄ የኔ ነገር መመሪያ ለማንም ሰው ቢሆን እኔ ፍላጎት የለኝም። የኔ ልምምድ መመሪያ አይደለም። ፕሊዝ አደራላቸዋል። ለምን በዚህ መንገድ እግዚአብሔር ተመራኝ ያላል? ግን የተማርኩት ታቅሳታል። ትንቢት ስናገር ብዙ ጊዜ የእግዚአብሔር ነገር ሰዎች ይዛዩ ነገሩኛል። ነገር ግን አንዳንድ ነገሮች አልተመችኝም። ምክንያቱም ሰዎች አንዳንድ የምናገርበትን አነጋገር ከሰዎች ስታይል ይወሰዱ። የሰራው ጌታ እግዚአብሔር እንዲህ ይላል እንዲል በል ያለኝ መልእክት ስናገር ቅጥልጥል ሲበዛበት አየ። እኔ በዚህ ሁኔታ እውነተኛ አልናገርም። እግዚአብሔር ጠየቀ። እግዚአብሔር ሆይ ሰዎችን መናገር ከፈለግ ቃሌ የሆኑ ቃሌን ስጠኝ። ቃሌ የማይናገራቸውን ሰዎች እኔ አልናገርም። ከዚያን ጊዜ ጀምሮ በህይወቴ ያየሁትን ታሪክ ከሆስፒታል ስለወጣ ነው እንጂ የዛሬዋን ትምህርት ሳስተምር እዚህ ፊት ለፊት ቁጭ አድርጌው ይህንን ወንድም ምሳሌ ላደርግ እፈልግ ነበር። ግን ሆስፒታል ተምኖ ተኝቶ አሁን ሰርጀሪ አድርጎ አልጋ ላይ ነው ያለ። እነዚህ ሰዎች ባልና ሚስቶች ናቸው፣ ዘመዶቼ ናቸው፣ በጌታ ናቸው። እንደዚህ ያለውን ታሪክ ኮንሰንትሬትድ የሆነ ምሳሌ ስለሆነ በአንድ ቤተሰብ ህይወት ውስጥ ከ17 ዓመት ያላነሰ መንፈሳዊ ልምምድ ስገጥላችሁ ውሸት እንዳልሆነ ማስረጃ ስለሚሆን ነው የምነግራችሁ። ከፈለጋችሁ ስማቸው ነገር ሄዳችሁ ልታወቅ ትችላላችሁ። እነዚህ ሰዎች በህይወታቸው እንቆቅልሽ ይኖራል እንደማንም ክርስቲያን እና የእግዚአብሔርን ቃል ነገር ሲሉ እንደፈለግኩት የማልናገረው መብቴን ላይ ቃል ለሆነ ብዙ ጊዜ እግዚአብሔር እንዲታወቀኝ ያደረግኝ ያለ እግዚአብሔር ቃል አካፍተን ሲሉ ምንም የለኝ ምላቸዋል። እንዴት የለም ይሉኛል። ምንም የለኝ ባዶ ሆነ እና እግዚአብሔር ቃሉ ሊሰጠኝ ጀመራል። ማረሰው ማነጋጧት ከብላክ ላይን ሆስፒታል ወጥቼ እቤቴን መሄድ ያለብኝ ቤቴን አልፌው ልቤ በብዙ ደስታ ወደ እነሱ ሲናፍቅ አለ። በልቤ ደስታ ወደ ቤታቸው እየገሰገስኩ ይላል ሲሄድ ባለቤቷ የለም እሱ አለች። ሳሌ ደስ አለ። እግዚአብሔር ይመስገን እህቴን በማግኘቴ ደስታ በመሞላት እየተገረፍ እግዚአብሔር የሰጠኝን የደስታ ጸጋ እያጣጣም አጠገባ ቆሙ። ይገርማል። እጭት አይነ ስውር ነበረች። ደስ አለ። እግዚአብሔር የሰጠኝን ጸጋ በውስጤ እያጣጣም እያለው የእግዚአብሔር ቃል ነበር። እንዴት ድንቅ ነው! በእንዲህ ያለ ሁኔታ በተለያዩ ጊዜያቶች እነዚህ ሰዎች ብቻ ነው ለምሳሌ ዛሬም መቼም በማገለገልበት ቦታ ሁሉማየሆን ነገራቸው የእግዚአብሔር ቃል በእንዲህ ሁኔታ ሲመጣ ከታሪካዊ ይዘቱ ያልወጣ መጽሐፍ ቅዱሳዊ ትርጉሙን ያላሳነፈ ማንም ቢያነበው የሚያየውን እውነት ነው የምናገሩ፣ ግን የእግዚአብሔር ቃል ነው የምናገሩ እና ለዚችን የመጣልኝን የእግዚአብሔር ቃል ሳካፍላት እየየ ብላ ለቀሰች። ምናወት እያ አልኳት ስላት እግዚአብሔር ተናገረኝ አለች። እንዴት አልኳት። ጠዋት ከባለቤቴ ጋር አብረን በዚህ ጉዳይ ጌታው ተናገረኝ ብዬ አልቅሼ ለምኜው ነበር። ጌታ ተናገረኝ አለች። እግዚአብሔር ይመስገናል። ከዛ አንድ ቀን ማረሳቸው እኔ ፎቶግራፊክ ሜሞሪ ነው ያለኝ። አንድ ቀን ጎማዎች ከምራ ምንም አይነት ስቡስ ብትሆን ባለሙያ ትቁ ሰራተኛ ነች፣ ልብስ ታጥባለች። ልብስ እያጠበች እያለ ልቤ በብዙ ደስታ እየናፈቃቸው እነሱ ቤት ይሄዳል። ሰዓት ልብስ ታጥባለች። በጣም ደስታ ላይ ሳገኛ እና እግዚአብሔር በሰጠኝ በውስጥ የደስታ ከእሷ ጋር ቆሜ ዝም ብዬ ቆሜ እያለው የእግዚአብሔር ቃል መጣ፣ ተናገርኳል። እሷ ይህንን ነገር በማየት ይሄንን ነገር ለካ እሸቱ እየነገረው ነው በጎን የሚልክብናል። ከዛ ባሏ ሲመጣ ነግረዋል አለ ትሏለች። ምኑ? ይሄ ጠዋት የተነጋገር ነው ይሄ ማታ የተነጋገር አረ ያላገኘሁት ነው ነግረዋል። አረና ነገርኩት ታረከኝ አመጣ እግዚአብሔር ይናገራውና እንዴ ሰው ከሰው ጋር ያለ የሚያቀውን ያህል ሰው ሊያወራ ይችላል ነው ይሄን ይወራችሁ ተላለ ከዛ እግዚአብሔር ትጾማለች አንዳንድ ነገሮች ምንም እንዳልሰማት ፈልጋለች ጥቂት ነገር ብቻ ማመረግራችሁ ወገኖች አንድ ጊዜ እነዚህ ባልና ሚስት በጣም መንፈሳዊ የሆኑ ሲመጡ እኔ ሁለተኛ አብሬ መተኝቶ እንደ ባልና ሚስት መሆን አልፈልግም አለችው ለምን የረከስኩ ይመስለኛል እኔ መንፈሳዊነት የሆኑ ይበላሽብኛል አለ መኝታ እኮ ክቡር ነው ቅዱስ ነው አላት እኔ እንደዚህ ማድረግ አልፈልግም አለችው ለምን ተስፋዬን አልጠይቀውም አለ ባለማክ ስለእግዚአብሔር በላርፈ ተቀመጥልኝ አለች እንዳትጠይቃል ቆይታ ያለሽ እግዚአብሔር ሲያናግረው ይላል እኔ አንድ 4 ኪሎ ነው የሚያገሩት 4 ኪሎ ፍሬሽማን ተማሪ ነበር ልደታ ቤተክርስቲያን ልካኝ የጌታ ራት ሰጥቻ አንደርግራውንድ ቸርች ከዛ ወደ 4 ኪሎ ሄድስ ልቤ ወደ እነሱ ጋር ይተጋል በልቤ ውስጥ በጣም እግዚአብሔር ያቀርባቸዋል በልቤ ውስጥ ባለ በእግዚአብሔር ደስታ ተሞልቼ የቤታቸው ይሄዳል እና ሲሄድ ቤታቸው ቀረበ ቤታቸው ይገርማቸዋል በጣም ቀን ይሆናል እግዚአብሔር ሰዎችን ልባቸው ጋር ያመጣቸዋል እንዴት እንደተባረከ ጸጋ ከዛ እነሱ ቤት ሄድኩና ሳገኛት አንዲት ልጅ ደግሞ ከደብረ ብርሃን መጣ ትፈልገኝ ነበር እና ታገኘ ውስጥ ቆተማሪ ሆና ስራ ታረማካችሁ ለአዝና ልትሄድ ወደ ደብረ ብርሃን ተዘጋጅታለች ከተፈሰ ይኸው እግዚአብሔር አመጣዋለች በጣም ወዳት ነበር አቀፏት ሰላም አልኳት ግን የመጣሁበትን ጸጋ እንዳላጠፋ ወደ ልቤ ተሰበሰብኩና ጌታ ሆይ ለምንድን ነው እዚያ መጣኝ በጣም ደስ ይላል እነዚህን ወገኖች በማግኘት እንዴት ያለ በረከት ነው ያለው እያሉ በዛ ውስጥ እያጣጣምኩኝ በውስጤ ተያዙ ከዛ ያችን ልጅ መመክራት ምክር መጣና አንድ ምክር ፐርሰናል ምክር መከርኳት ከዛ ስለ ባልና ሚስት እንዳስተምር ይመጣልኛል ትዬ ስንት ልጆች ወለደ ትልቅ ሴት ነች ትዬ ምናት እኔ ጻድቅ እያለ አገባች ነች እንዴት ነው ይህንን መነግራ ሌላ ወንድ የለም ሴት የለም እነዚህ ናቸው እች ደግሞ አላገባቸው ስለ ባልና ሚስት ምን ቸገረኝ በጣም ደስ ይላል ይታፍታል እግዚአብሔር ቃል እግዚአብሔር በሰጠኝ በመልካሙ ጣዕም ነገርኳት እግዚአብሔር አዳምና ሔዋን እንዴት እንደፈጠረ ባልና ሚስት እኔ ሰብኬ ማስተምር ነው ማለት ሳስተምር እትዬ ወይ ለብሷን ጠጠረች ድንገት ነው እንዲህ ምን ነው እትዬ ምን ነው ስራ አይ እግዚአብሔር ናንተ ስለሰጠው ጸጋ ነው እግዚአብሔር ማመሰግነዋል ይህ ብርቅ ምን ነው ሆነባት አሉ እኔ ጸጋው ገፍትሮ ነው እንጂ የምናገረው ለትዬ ጠቅማል ብያለ ነው ለካ እትዬ ችግር ነው እግዚአብሔር ተናገረ ወደ እግዚአብሔር ተደነቀ እግዚአብሔር በግል ቃሉን ይናገራል የእግዚአብሔር ቃል ሕያው ነው እናንተ ድንግት ነው የምትፈልጉት ቃሉ ጋር ነው መልክቱ ያለው ወገኖች የእግዚአብሔር ቃል ነው ሕያው ወገኖች ዋስትና ያለው የማይወሽ እግዚአብሔር ቃል ይህንን ወደ መጠማት ያለበት ከዛ በኋላ ትዬ ሌላ ምሳሌ ልንገራቸው አንድ ቀን 3 ቀን ቆምና ጸሎት ትላለች እና እኔ አላቅም ይሄንን እቤታቸው ከምሽቱ በዚህ ሀገር ስንት ሰዓት ነው ቴኖክሮክ ከምሽቱ 4 ሰዓት ላይ እግዚአብሔር ያሳያቸው ከምሽቱ 4 ሰዓት መብራቱ ይጠፋል ብዙ ሰው ከምሽቱ 4 ሰዓት ቤታችን ቤቴን አልፌው እነሱ ቤት ልቤ እየተጠገስ ብሼ ማና ነበሩ ሰፈሩ ሁሉ ጨልሟል ወገኖች የኛ ቀበሌ ዜና እነሱ ዜና ሲሄድ መብራቱ ጠፍቷል በሩ ተዘግቷል ኤልፒው ውስጥ ያለውን እግዚአብሔር ጸጋ ወደድኩ እነሱ ጋር ነው የማረግላለሁ አጥር ላይ ወጥቼ በሩን ከፈትኩት አጥር ላይ ወጥቼ በሩን ከፈትኩት ከፍቼ ገባሁ ስገባ ትልቁ ቤት ውስጥ ልጆች ብዙ ጊዜ ይተኛል እሷ ሰርቪስ ቤት አንዳንዴ ትተኛለች ወደ ሰርቪስ ቤቱ ሳይ በሩ ገርበብ ብሏል አልጋ ላይ ቁጭ ብላለች ሰዓት ደሳለ ከፍቼ ገባሁ ጌታ ይመስገን ታነስ እያልኳት ደሳለ እሷን ሳገኛት እግዚአብሔር ይመስገን የእግዚአብሔር ጸጋ ውብ ጸጋ ከዛ ጠገቧ ቁጭ ያለ ብዙ ጊዜ ስንት ስንግራ ይገባ ነበር እየለመነችኝ ግን ገባት እኔ ዝም ብለው ከጸባይ ሳይሆን ውስጥ የሚመጣው እግዚአብሔር ጸጋ ይወስደኛል እዛ ውስጥ እገባለሁ ደስ ይለኛል በዛ በእግዚአብሔር ጸጋ ውስጥ ይያለው እንዴ? አረክተም ያፈፍ እንዴ? በዚህ አራት ሰዓት መጥቼ እንደገና ደግሞ ለአስከሚና ይተረምኩ ቆያለሁ። አረ ይላል ምንም በቃ የሚያስቀምጥ ነው እዛው ከረመኝ ነው። ከዛ በደንጋልኩና በቃ ትዬ እንግዲህ ልሄድ ይላል። ልቤ ግን ይቀራል እሺ አይለኝም። ምንድን ነው ጌታ ሆዳ የእግዚአብሔር ቃል መጣ። እግዚአብሔር ቃሉላ ከዛ ሳየው በርከት ያለ ነገር ቁጫላል። ከዛ መንገድ ሳ ሲፈስ አብሬያት ነው የምመገበው፣ አብሬያት ነው የምበላው። ቃሉ እጅግ ይጣፍጣል። የእግዚአብሔር ቃል በእውነት ሕያው ነው። የእግዚአብሔር ቃል እንዴት ይጣፍጣል! እግዚአብሔር ሲናገር የእግዚአብሔር ቃል መጣ። ሰር እየመጣውን ሁሉ ተራ ስብስብ ቆላለ። ምንድን ነው ሚባ? እኔ ዛሬ ሶስተኛ ቀን ነው ቀሬ ነው ቆምናት። እግዚአብሔር ወይ ለምንድን ነው ማትናገረኝ ብዬ አዝኜ ተቀምጬ ነበር። እግዚአብሔር ግን መልሱ ሰጥ። ውድ የጌታ ቤት መጽሐፍ ቅዱስ እግዚአብሔር እናንተን የሚመስርበት ከጉለታችሁ ከድካማችሁ ትጉ ክርስቲያን ያደርጋችሁ ሊፈውሳችሁ የሚመጣውን እግዚአብሔር ይጣል። በሌሎች የጸጋ ስጦታዎች ብትለውጡት የድሃ ድሃ ትሆናለች። ሕይወታችሁ አይሰራ። የሚሰራው ቃል የትም ቃል ይሄ እኔ ተሰርቻለሁ። ሰዎች ሲሰሩ አይቻለሁ። ክብር ለእግዚአብሔር። እግዚአብሔርን ቃል የሚያገለግሉ ሰዎች በጣም ይሄን ሊያስተውሉ ይገባል። መጽሐፍ ቅዱስ ምንም እንኳን እንደ መጽሐፍ ብንገልጠው፣ ምንም እንኳን ብናነበው፣ ምንም እንኳን ልናጠለጥለው የምንችልበት ሙያ ቢኖረን ወገኖች፣ ሕያው ቃል ማገልገል ግን ሌላ እሱ ዲፍ ልዩ የቃሉ ባለቤት እግዚአብሔር ዛሬ የተሰጣ ቆሎ የእግዚአብሔርን ቃል እየዘረፍን የእግዚአብሔር ቃል ዘራፊዎች እግዚአብሔር ያልሰጣቸው ሰዎች መጽሐፍ ቅዱስን ከውስጡ እየመዘዙ እያወጡ ለመፈክር የሚጠቀሙበት ነገር ቤተክርስቲያንን እያደን እያለ እግዚአብሔር ቃል እግዚአብሔር የሚሰራበት እግዚአብሔር የሚልከው የእርሱ መልክተኛ ነው። በዚህ ባነበብኩላቸው ክፍል ውስጥ እኛን የሚቆጣጠራል ይላል። እያንዳንዳችሁን እዚህ ያላችሁትን ሁሉ እኔ ወንድሜን እያየሁ እሱን ማየት አልችልም፣ እሱን እያየሁ እኔን ማየት አልችልም። አንድ ሰው በአንድ ጊዜ ነው የምናየው፣ ሁሉን ማየት አልችልም። እግዚአብሔር ግን በአንድ ጊዜ በዓለም ሁሉ ያለው ነው ያለ። ክብር ለእግዚአብሔር። እንደኔና እናንተ በቅድም በተሸፈን አይን እንዲህ እያለ አይደለም ያለ አረባክ ዞር በልሜናንደ ወይበረባላይ የሚባል አምላክ አይደለም። አሁን በዚህ ሰዓት ሁላችንን የሚቆጣጠሩ ሰባት ኃይሎች አሉ በምድር ሁሉ ላይ ይጠራሉ። ክብር ለእግዚአብሔር። ይሄ እግዚአብሔር ዝም ብሎ ተመልካች አይደለም፣ ዝም ብሎ የሚመለከት አይደለም። ላየው ነገር መልስ ይሰጣል። ላየው ነገር መልስ ይሰጣል። እግዚአብሔር ላየው ነገር መልስ ይሰጣል። እግዚአብሔር እንደሚያቸው ለሚያዩ መልስ ይሰጣል። ቃሉን ይልካል። ክብር ለእግዚአብሔር። ብዙ ሰዎች ቤተክርስቲያን ሲመጡ የሚያያቸውን እግዚአብሔር አያዩትም፣ የሚያያቸውን እግዚአብሔር አያስቡትም። ውድ ወገኖች፣ ሌላ ምሳሌ ንገራችሁ። የአዲስ አበባ ዩኒቨርሲቲ ተማሪዎችን ሳገለግል በነበረ ጊዜ ሁሌ እንዲህ ናቸዋል። እግዚአብሔር እንደሚናገር ማወቅ ትፈልጋላችሁ? ችግራችሁን ለማንም ሳትናገሩ ዝም ብላችሁ ለጌታ ነግራችሁ እስኪሉ ይናገራል። ለምን? ህዝቡን የሚያየው በመታዘብ አይደለም፣ በረኛ አይን ነው የሚያየው። በረኛ አይን ነው የሚያየው። ይመለከታል። እግዚአብሔር ለሚያየው ነገር መልስ ይሰጣል። በመገሰጽ፣ በመምከር፣ በማዝናናት፣ በማበረታታት፣ በልዩ ልዩ ምስጢራዊ አሰራር በቃሉ ይገለጣል። እግዚአብሔር ክብር ለእግዚአብሔር። አንድ ጊዜ እነ ሀና እዚህ ያገባችሁ ወታችን ሌሎችም የእሷ ጓደኞች አብረው በአንድነት ዛሬ ማስተምራቸው ቤተክርስቲያን የተመደበ ትምህርት አለ እና የሚማሩት መለኮታዊ ትምህርት ነው። ምድር ትምህርት ነው። መለኮታዊ መራ እኔ ሲሄ ትምህርቱ ማቴሪያሉ በእጅ ይዤ ከልቤ ይርቅብኛል። ትምህርቱ ከልቤ እየራቀ ተቸገሩ። እዛ ሲሄድ ይቀርባል እያልኩኝ ይዤ ወይ
ስንት ትምህርት ያዘጋጀ ሁለት ማለት ነው። ስንት ሰዓት ይፈጃል? ይገኛል ጌታ ካሪ ግዳና ማይዞ ብለዋል።
እሸሸዋለሁ፣ ይጠይቀኛል፣ በጣም ይጠይቀኛል፣ ይከታተለኝ። ምን እንደምመልስለት ግራ ይገባል። ያው ለሌላው ጊዜ ነው። አንድ ብቻ ነው እንዴት ትበለ? እንዴት ነው ምን? ከዛ እንደው ምን አሰብ? አይ ቲንክ የሚኒስትሪ ላቆም ነው መሰለኝ። ዛሬ መጨረሻው ነው በቃ። በዛሬ በአንዱ አጠናት ብሎኛል እግዚአብሔር። ምን አላስብ ምን ካልሰጠኝ ምናምን ኬታ ነው። ከዛ ይህን ወስኜ በቃ ካልሰጠኝ ለኝ ምን ማድረግ ይችላል? እንዴት የለኝ ሰው ይላል። ወገኖች ይህን እግዚአብሔር ያስተማራል። ይህንን ለሰዎች እግዚአብሔር ያስተማር እንጂ እኔ መግለጥ አልችልም። በየወቅቱ እየሰጠው ሶስት ወር ሙሉ ሚድዊክ ሰርቪስ እያስተማሩ አንዱ አልለው ግን የለም። የእግዚአብሔርን አሰራር ስታውቁ ይገባቸዋል። ከዛ የመጀመሪያውን ትምህርት አስተማሩ ተሸዳ። ሁለተኛው ላይ ብዙ ጊዜ ሻይ ተጠጥቶ ሰዎች ካሴት ኦርደር አድርገው ሻይ የጠጣን ሬጅስተር እያደረጉ የተዋወቅን ሰላም እየተባባልን ሁለተኛውን ጀመር። በዚያ ጊዜ አንድ ጓዳ ግንቼ እዛ ገብቼ በሙ ዘግቼ ተደፋው። እግዚአብሔር እንግዲህ እኔ መልእክት የለኝም ማለት ምንም አያሳፍረኝ፣ ግን ከእኔ ስንፍና መቼም እንዳለ እንደምኛለው አልሰጠኝ ጌታ መ አልቀባጠርማ እና እንግዲህ የመጨረሻው ይሄ ነው ብዬ ስል እግዚአብሔር ተናገረ። እንግዲህ ቶሎም የሚከበድን ኃጢአት አስወግደን በፊታችን ያለውን ሩጫ በትዕግስት እንውጣ። እንዴት ደስ ይላል እግዚአብሔር ሲባል። ይህ ጥቅስ መጽሐፍ ቅዱስ የለም እንደ እኔ እንደው እንዳጋጣሚ እንኳን ለሞቶን ያላውጣውም እንዴ? እግዚአብሔር ሲናገርና ሰው ሲናገር ልዩነት አለው። እግዚአብሔር ሲናገር እና ሰው ሲናገር ልዩነት አለው። እንዴት ደስ አለ! አቤት ጌታ ሆይ ይህን ብቻ ብዬ ዛሬ ወዳለሁ። ከዛ ያንን ቃል አካፈልኳቸው። እንጸልይ ስል እያንዳንዱ ሰው ተንበርክኮ ማልቀስ ጀመረ። እኔ ተንበርክኮ አላልኩም፣ ተንበርክኮ ማለት ከዛ በኋላ አንዱ አት መጣች። ኒውዮርክ ነው የምትኖር ተስፍሽ፣ እኛ ስለምታውቀን አይደለም የተናገርከው ማለች። እንዴት አልኳት። አይገባኛል፣ ከእኛ ጋር አለ እየወጣ እያዳመጥክ ሪኮርድ አድርገህ የምታስተምር ነው የምትመስለው። እያንዳንዷን የምናወራትን የምንሆናትን ሁሉ እያየ እንዲህ እያየ ነው ታወ እንደምታወራ እግዚአብሔር ነው ገብቶኛል። እናንተ ያላችሁት ነው ግን ያለው ማሳጭ ሲል ኬት ወዴት ነው ያ ሳልቲ አንቴና ቆም ዘረ ካቢ ወረ ታሪ ነው እንደሱ በምን ያገኘዋል? ያው ቃል የማን ቃል ነው?
እግዚአብሔር
ቃል፣ የሰው ቃል፣ ቤተ ክርስቲያንን የሚሰራ እናንተ ወንድሞቼ እህቶቼ የሚያነጻችሁ ቃል መርማሪ የሆነ እኔና እናንተ በሚቆጣጠረው አምላክ ጋይድን እየሆነ አሜሪካኖች ካሊፎርኒያ ቁጭ ብለው ሚድል ኢስት ውስጥ ሰው የሌለበት አይሮፕላን እየላኩ በቦምብ ሰው ይመታሉ። አይገርም? የእግዚአብሔር ቃል የእግዚአብሔር መልክተኛ የእግዚአብሔር መልክተኛ እግዚአብሔር ቃሉን ካላገ ይሄ መጽሐፍ መጽሐፉን እኔ ገዝቼው ስሜን ልጽፉበት እችላለሁ። ቃሉ ግን ውድ ወገኖች እግዚአብሔር ካልሰጠ እኔ አይደለም። እግዚአብሔር ሲልቀው የሚመጣ ቤተ ክርስቲያን ለመጽሐፍ ቅዱስ ለእግዚአብሔር ቃል ያላትን አክብሮትና እይታ ካለወጠች ትደህያለች፣ ይመጣችለት ትደህያለች። የምትሰራበትን ቃል ምን እንደሚሰራ ትተመልከቱ። እግዚአብሔር ይህንን በእናንተ ውስጥ ያምጣላችሁ። የማላውቀውን ነገር አይደለም ነግራችሁ፣ የኖርኩበትን ያየሁትን ነገር ነው ነግራችሁ። ኦን ሬጉላር ቤዝስ እግዚአብሔር በዚህ መንገድ ሲሰራ አይቻል። አንድ ወንድ በጣም የምወደው በጣም ብዙ የሚቀርበኝ ወንድም አለ እና እሱ ባለበት ቤተክርስቲያን ሳገለግል አንዳንድ ጊዜ በጣም ይገርመዋል። እና ምንድን ነው የሚለው፣ በቃ ሰዎች እየነገሩኝ የምናገረው የሚመስለው። አንድ ወንድም ደግሞ እነሱ መሀል ላይ እንቀመጣለን፣ ለጓደኛው ይስቃል። ምን ሆኖ ነው እንዲሆን ትላል። ያ መሀል የሚቀመጠው አንድ ጋር እንደጋለ ብሎ መጣ። መቼም ሁሉን ነገር ሰምተሃል፣ ያው ሁሌ መሆን የምትናገረው ስለ እኔ ሰምተሃልና አንደኛው ግልጡ ልንገራ አንዱ ሁሉም ልንገራል እንደምት ነገር ያ ያው ሰምተሃል ፓስተር፣ ግድ የለም አንተ ፓስተር ብትሰማ እኮ ምንም ችግር የለም። ይህ ጌታ በቅድሚያ ምንድን ነው ሰማው ስላለ እኔ ፓስተር ብዬው እየተናገር ግን እኔ እኮ ለወንድ መከሌ ሁሌ ነው ነገረው። ይህንንም ነገረውታል ተመልክ፣ እንግዲህ ይህንንም ነገረውታል ምኑን የነገሩ እኔ ምንም ስለ አንተ ማቀው ነገር የለም አለ። ጌታው እንጂ ፓስተር እኔ ጌታ መጥፋ ነገር ይ እግዚአብሔር ይናገራል የሚል አታቅም አሉ። ይህ ትንቢት ይናገራል እግዚአብሔር በቃሉ ታዲያ ቃሉ ለምን ነው የሚላ መፈክር ነው እ ምንድን ነው እግዚአብሔር ያስገለ ምንድን ነው ስራ ወገኖች አድራሻ ወይት ነው እግዚአብሔር ምን ይሰራ ነው መሰሉ ሊመረምር ሊወጋችሁ ውስጣችሁ ያለውን የተደባለቀውን ነገር የቀያየጣችሁትን ነገር ሊለይ አይደለም ነው የሚመጣው። ታዲያ ዝም ብሎ ለምን ይመጣል? ወይ ተምርን ግራዩታትን ስራቱ አላገኘንበት ይህን ያዘነ ሁሉ ቤተክርስቲያን ተምረን 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 ዋኑ መረን መጽሐፍ ቅዱስ እንደ ትምህርት ቤት ጨርሰዋል ተብለን ዲግሪ የምናገኝበት አይደለም የምንሰራበት። እኔን ነው የሚሰራው እግዚአብሔር። አድራሻው የኔ ነፍስ ነው የኔ መንፈስ ነው እኔን ሊሰራ ነው ይላል። ክብር ለእግዚአብሔር። እና ይህን ወንድም ነግረው ምንም አልገባው። እንግዲህ እግዚአብሔር ይግለጥልሃል። እኔ ስለ ታሪክ አትንገረኛ ሁሉ ደግሞ ነገም የኔን ሰምቶ ትለኛለ ራስን ጨምር አልፈልግም አለ። ያ ወንድም በጣም ከባድ ነው አገልጋይ መሆን ይለኛል ሁልጊዜ እየመጣ እሱ ደግሞ ባሽሙር ነው ይናገራል። ከባድ ነው አለ እናንተ ነው ከባድ ነው ምኑ አሉት። እንደው ምን ከባድ ነው አገልጋይ መሆን በእግዚአብሔር መካከል በጣም ከባድ ነው ይለኛል። አይኖ ከባድ ነው ባሉ እነ ሁሉ ነገር እየሰማው የምናገር ይመስለዋል። እና እግዚአብሔር እንደሚናገር አታውቅም አሉት። እንግዲህ ንገር ፕሩፍ አድርጋሉት። እግዚአብሔርን ለሰው ያልነገርከው ነገር እየጸለየ ደስ ይላል። ውድ ወገኖች እኔ ይህንን ጸልያችሁ ሳይናገራችሁ ሊሄድ ይችላል እግዚአብሔር። እኔ እግዚአብሔር እንዲናገር ማድረግ አልችልበት። እስኪን ጸልይ እንዲናገረ በፍጹም ብዬም አላቅም አላደርግም በፍጹም። እግዚአብሔር እስኪ እንዲናገረን ቀስቅሰው እስኪ መዝሙር ይዘመር በሉ እስኪ ቆይ 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 እስኪ ዘይሩልን ሳል አደለም እግዚአብሔር እኔ አልቀሰቅሰው አልቀሰቅሰው። እግዚአብሔር የሚናገረው በልቡ ትሁት ሆኖ በቤቱ በጓዳው የሚለምነው ሰው ሰምቶ ነው እንጂ አገልጋዩ ቀስቅሶት አለ። እኔ እንደዚህ ነው ማቆ እግዚአብሔር። ክብር ለእግዚአብሔር። እዚህ መካከል አላችሁ እስቲ ጌታ እንዲናገራችሁ በንኮርኩሮ ምንድን ሊሆን አይችልም። እግዚአብሔር ራሱ በውስጣችሁ ይቀስቅሳችሁ እንጂ ወገኖች አይደለም እንዴ? ይህን እኮ ነው የለመድነው እኛ ብዙ ስህተት ውስጥ እየከተተ ይመጣ። ይሄ ወንድም ይህንን መከርኩት እና አንድ ጊዜ ጮኛ ጨና የጋብቻ ትምህርት አስተምራቸዋል። የጋብቻ ትምህርት እግዚአብሔር ያሳያቸው የጋብቻ ትምህርት ነው። እና አንዳንዴ መንፈስ ቅዱስ ወደ ለየት ወዳለ ነገር ሊመራ ግድ ሲለኛል እና ስነግራቸው ጮኛው ትንቀጠቀጣለች። እሱ ደግሞ ያፍራል። ምን ነው ስለው ነገሩ ይገርማል። ምኑ ነው ነገሩ? እግዚአብሔር ፒን ፖይንት እያደረገኛል። እግዚአብሔር የሚያይ አምላክ አይደለም። የሚያይ አምላክ አለ። የሚናገር አምላክ አለ። በእውነት እነግራችኋለሁ፣ በእውነት እነግራችኋለሁ። እኔ በቤተ ክርስቲያን ብዙ ችግር አይቻለሁ። በቤተ ክርስቲያን እሞታለሁ ብለው በዚህ ቤተ ክርስቲያን ውስጥ ይወጣል። ቤተ ክርስቲያን ውስጥ መስቀል ብቻ ችግር ብቻ አለ። የትንሣኤ ኃይል የእግዚአብሔር ድምፅ የእግዚአብሔር በረከት የህይወት ቃል እነ ጴጥሮስ ጌታ ኢየሱስ ክርስቲያን ሚስጥር ትንቢት ልንገራችሁ ስላለ አይደለም አንተ የዘላለም ህይወት ቃል አለ ያሉት ሲያስተምር ሲሰብ ሲመልስ የሚሰሙት ቃል የህይወት ቃል ነበር። እኔና እናንተ እግዚአብሔርን ቃል ለምደን መጽሐፍ ብቻ አታሉት እንደ መቶ እየጠቀሳችሁ ወይም ደግሞ ከእግዚአብሔር ቃል ይልቅ ሌላ ነገር አትናፍቁ። እግዚአብሔር በቃሉ ይገለጣል። ክብር ለእግዚአብሔር። ስለዚህ የእግዚአብሔር ቃል መጥቶ ምን ያደርጋል? የእግዚአብሔር ስም ብሩክ ነው። ምን ያደርጋል? የእግዚአብሔር ቃል ያውናል የሚሰራ ምንድነው ይሰራል? አንተ ይሰራል፣ አንቺ ይሰራል፣ እያንዳንዳችን ይሰራል። ክብር ለእግዚአብሔር። መጥቶ ያ እግዚአብሔር ቃል በተግሳጽ የተናገረው በምክር የተናገረው በማጽናናት የተናገረው ሕይወታችንን ገንብቶ አጎልብቶ አደራጅቶ ሰርቶ የቆሸሸው አጽድቶ በቃሉ አንስቶ ቤተክርስቲያኑ የሚቀድስ ጌታ ይቀድሳታል። በትንቢት ዓለም የሚቀድሳት በቃሉ አንስቶ ይቀድሳታል ነው የሚኖረታ። የእግዚአብሔር ቃል እንደ ውሃ ያጥባችኋል። የሰው ውሃ የማያጥበውን መንጻት ይሰጠናል። ክብር ለእግዚአብሔር። አንዳንድ ሰዎች እኛ ያለንበት ቤተክርስቲያን መጥተው ይማሩና ምን ይላሉ? እዚህ ቤተ ክርስቲያን ሁለት ሳምንት ተከታታይ ስራዬ ቦታ ማውራው ማውራቱ ላቃተኝ ይላል። ያጸዳል። እግዚአብሔር ቃል ስትሰሙት ያጸዳል፣ ያጥባል። የሰዎችን ሕሊና ለበጎ ነገር ያነሳሳል። አንድ ጊዜ የልቦ ጌሻ ብያስጠባል ልብንም በማቅናት ስለሚል በጢሞቴዎስ ላይ ማን የሰውን ልብ እንደ ጌሻ ማቅናት ይችል? ወገኖች ቀላል አይደለም። የሰውን ጉንጫ እንኳን ለመመለስ ባለሙያ ያስፈልጋል። የተወላገረውን አንተ አጥንት ቦታ ለመመለስ ትሬኒንግ ይጠይቃል። የሰውን ልብ ማን ያቀናል? የእግዚአብሔር ቃል ግን ውግድግድግድግድ ያለውን ልብ ያለዝንና ቀስ እያለ አለስልሶ ትክክል ያደርጋል። ድንጋዩን ግን ስጋ ያደርጋል። እንደ እግዚአብሔር ቃል የሚወደድ ለቤተ ክርስቲያን የለም። ክብር ለእግዚአብሔር። እንደ እግዚአብሔር ቃል የሰውን ሕይወት የሚቀድስ የለም። ክብር ለእግዚአብሔር። መጽሐፍ ቅዱስ የሚሰራ አለው። ማንን ይሰራል? እኔን ይሰራል፣ እናንተን ይሰራል። ሁለትም አፍ ካለው ሰይፉ ይልቅ የተሳለ ነው። ምንም ነገር በውስጣችን የሚያርፈው ነገር የለም። ሰንጥቆ ሸንጥቆ ይገባል ሰው ውስጥ። ክብር ለእግዚአብሔር። ብዙ ጊዜ ሰዎች ሲያገለግል ወንጌላውያኖች ያስታውሱ ይሆናል እንደዚህ ይሉ ነበረ። ትዝ ይላችኋል ምትሉት? እኔ ሆኜ ነው ማስተምራቸው። ሳስተምራቸው በፍጹም ወደፊት መሄዳችን ወደፊት መሄዳችን እዛ ዞር እናንተ ስል እግዚአብሔር የሚል ይሰማ እየተባባሉ ይሄዱ ነበር። ዳቤ ያኔ ድሮ ሳገለግላቸው
እግዚአብሔር ይናገራል
አያቸው። ሊሰራ ነው የሚመጣው። ሊታዘበን አይደለም። ባሽሙር ሊናገረን አይደለም። ሊያሳጣን አይደለም። እግዚአብሔር
የሚሰራ እግዚአብሔር ቤተ ክርስቲያን መንፈሳዊ ቤት የሚሰራው እግዚአብሔር ይህን ህንፃ በመስራት አይደለም፣ በቃሉ እያንዳንዳችሁን ይሰራል። ክብር ለእግዚአብሔር። ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነፍስን፣ መንፈስን፣ ጅማትን፣ ጥንጥምን እስኪለኝ ድረስ ይሆናል። አንድ ልጅ ወደ እኛ ጋር ቸርች ከሌላ ቸርች ብዙ ጊዜ ነጮች ጋር ሲሄድ ነበር እና መጣኛ ጋር
ሲማር ሲያዩ ነገር ጊዜ ሲያይ
ብዙ ጊዜ ለዚህ ቤተክርስቲያን እና ሁሉ ብቻ ሳገለግል ነው የሚገቡት ምለብሰው ኖርማል ጂንስ ምናምን ቲሸርት ነው ምለብሰው እና ሲያይ ፓስተር ፓስተር አነስን መሰለኝ እና ወንድ ምናላት ፓስተርሽ እንደምትይው አይደለም አላት። እንዴ ነው መረጋ ብለን ትንሽ ጊዜ ቆይና ተመልከት አለ እና ባይብል ስተዲ መጣ። ባይብል ስተዲ ነው ምናገር እና ገና ባይብል ስተዲ እንጂ እግዚአብሔር የተለየ ሊናገር ካለ የቃሉን በፕሮፌቲክ በሆነ መንገድ ያመጣው ካለ እግዚአብሔር ይገባል። የእግዚአብሔር ጸጋ ያጸዳያና ያንችን እንኳን ጸጋ የለውት መራላል።
ምን እንደሚፈልግ እየተወያየን በጌታ ቃል እየተመካከር እየተመላለስን ስናጠና የጸጋው ቃል ይመጣል። የሚገርም
ያ ወንድም በግንባሩ ተደፍቶ መሀል ላይ ተሳለ። ልነግራቸው አልችልም። ዛሬ አስተማርከው ቃል ዛሬ አስተማርከው ቃል ማለት ጀምሯል። እግዚአብሔር ይባርከዋል።
ትናንት ማታ ያንን ትዳር ቁጥር እኮ ነው ጋር የምታስተምረው። እኔ አንተ የምትገርም ሰው ነው ፓስተር። ዛሬ እኮ መሰብከው ስብከት እኮ ማታም ትዳር ቁጥር ነው። ጥያቄ ሆኖ ምንድን ነው ይላል። ለምን
እኛ ከእሱ ጋር አብረን እንሰራለን? ቤተ ክርስቲያን ምስኪን በሆኑ አገልጋዮች የተሞላች አይደለችም። በሕያው ቃል የምትገለገል የክርስቶስ ቤተ ክርስቲያን የእግዚአብሔር ማደሪያ መንፈስ ቅዱስ የሚሰራባት ሕያው እግዚአብሔር የሚመላለስባት የክርስቶስ አካል። ክብር ለእግዚአብሔር። የሚሰራው ቃል ነፍስን፣ መንፈስን፣ ጅማትን ቅልጥምን የሚለች
ቃል የሰዎች ህይወት ይሰራል። ክብር ለእግዚአብሔር። አንድ ሰው ሲነግረኝ ምናለ፣ የአንተ ትምህርት አንዴ መዶሻ ነው፣ አንዴ ሰይፍ ነው፣ አንዴ ፒዳ ነው፣ አንዴ ደግሞ የወጋንነት ነው። ምን አይነት ነው አለ። ለምን? ውስጡ እየገባ እየገባ ሰርስሮታል። ክብር ለእግዚአብሔር። ይሰረስራል። ለምን? እግዚአብሔር አይቶን የሚያሳምመንን ነገር ዝም አይልም። ደጋፊ በሽታ ለብሮን ይሄ ነገር ይገላል አትሉ ነው ቢል ሉን እግዚአብሔር መድኃኒዓለምን ኢየሱስን የመሰለ ደሙን ያፈሰሰ የዓለም መድኃኒት ጌታ እያለ በሽታችንን ይመረምራል። አያችሁ፣ የልብን ስሜትና ሐሳብ ይመረምራል። ለምን ይመረምራል? ሊያጋልጠን እንደ ቀበሬ እንዳልወጣ አይደለም፣ ግን ተጋለጠ አይደለም፣ ሊፈውሰን ነው። በሽታችንን ያሳይ በእግዚአብሔር ቃል ፊት ኤክስፖዝድ መሆን ያስፈራል። በጣም ያስፈራል። እኔ በጣም አምቃል። በጣም ያስፈራል። ግን ውድ ወገኖቼ ቁጥር 14 ተመልከቱ። ይህንን ቃል አብረን ብንለው እጅግ 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 ደስ ይለኛል። እኔ ብዙ ጊዜ ይህን ቃል ሳስብ በጣም ልቤ ይነካል። አብራችሁን ትሉታላችሁ። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለ ጸንተን ሃይማኖታችን ይጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን ሁሉ እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቀርባለን። መርማሪው ቃል ለመረመረው፣ ለገለጠው፣ ላሳየው ራቁታችሁን ስትሆኑ እግዚአብሔር ሲገልጣችሁ አድራሻው እየጸጋው እዚያ ኢየሱስ አለ። አየው ችግርን፣ አየሽው ችግርሽን፣ ቃል የሚልሽን ሰማሽ። ያን ጊዜ ይመጣል ላለን በለን ምህረቱ። ነገ እንዴት እኖራለሁ አቅም የለኝም ስንል ጸጋውን በመስጠት የሚራራው እግዚአብሔር ቃል በሊቀ ካህናችን እየተመራ ነው ወደኛ የሚመጣው። በሊቀ ካህናችን ስልጣን ነው ወደኛ የሚመጣው። ሊቀ ካህናችን ለኛ የሚራራ ግን ርኅራሄው፣ ስሙን ስሙን፣ ርኅራሄው ኃጢአትን ዝም እኔ የምወዳቸውን ሁሉ ምን አደርጋቸዋለሁ? እገስጻቸዋለሁ። የሚቀጣ የሚገስጽ ነው። ይሲ ልብና ኩላሊትን የምመረምር እንደሆን በአብያተ ክርስቲያናት ሁሉ ያውቃሉ ይላል። በሚልከው ቃል ምርመራ ለምን ይህን ያደርጋል? ሊፈውሰን። ለምን? የሚያደክመንን ነገር ከኛ ገደል አጥሮ ሊጥለው ኢየሱስ። ክብር እግዚአብሔር። ስለዚህ የእግዚአብሔር ቃል ቤተክርስቲያን ከፍ ማድረግ አለባት። መቀደሻዋ የእግዚአብሔር ቃል፣ መፈወሻዋ የእግዚአብሔር ቃል፣ ቁንጅናዋን ውበቷን የምትጠብቀው በእግዚአብሔር ቃል ነው። ሊቀ ካህኑ የሚረጭባት እንድትታጠብ ውሃ አድርጎ የሚረጭባት ቃሉ ነው። ይህንን የእግዚአብሔርን ቃል ማገልገል ብዙ ጥንቃቄ ይጠይቃል። አገልጋዮች በሰማነው ነገር እንዳንለከፍ፣ በቤተ ክርስቲያን ምሬት እንዳይመጣብን፣ ከእግዚአብሔር ሕዝብ የሚመጣ ጉዳት ቃሉን በተበከለ በተመረዘ መንፈስ እንዳናገለግል መሞት አለብን። መሞት አለብን። ቃሉ የኔ አገልጋ አይደለም፣ የኔ ሰይፍ አይደለም። በዚህ መንገድ የእግዚአብሔርን ቃል የራሳቸው ሰይፍ አድርገው ያሉ ዋልታ ጩሜ አድርገው የእግዚአብሔርን ቃል የሚናገሩ ሁሉ የሚብስ ቅጣት የሚብስ ቅጣት የሚብስ ቅጣት ይደርስባቸው። ለምን? መጋቢ አድርጎ የሾማቸው የቤት ቤተሰቡን የሚያስተዳድሩለት ምሳሌውን ታስታውሳላችሁ። መመገብና ማስተዳደሩን ትቶ የቤቱን ቤተሰቦች ያንገላተውን ባሪያ እንዴት እንደሚቀጣ ጌታ በምሳሌ ተናግሯል።
በእግዚአብሔር ቃል የእግዚአብሔር ሕዝብ ለእኔ አይሰራም። የእግዚአብሔር ቃል የኔ መልክተኛ አይደለም። የአገልጋዮች መልክተኛ አይደለም። አገልጋዮች ካሉባልታ ከተበከለ ከተመረዘ መንፈስ ራሳችንን እያጸዳን ብንበደል በደላችንን እግዚአብሔር ይመልከት እንጂ በእግዚአብሔር ቃል ተበቃዮች መሆን አንችልም። ይሄን የሚያደርጉ አገልጋዮች ጸጋቸው ይገፈፋል። ብታምኑ ባታምኑ ትገፈፋላችሁ። እግዚአብሔር በሕዝቡ ላይ በእንደዚህ ያለ አይነት ነውረኛ አገልግሎት እንድንሰማራ አይፈልግም። ጸጋ ይገፈፋል። ክብር ለእግዚአብሔር። ሐዋርያቶች እንዴት ነበር የሚያገለግሉት? ሁለተኛ ቆሮንቶስ ምዕራፍ 4 ላይ የእግዚአብሔር ቃል የሚለውን ተመልከቱ። ሐዋርያው ጳውሎስ የሚናገረው አያችሁት? የኢየሱስ ክርስቶስ ሕይወት በሥጋችን ይገለጽ ዘንድ ምዕራፍ 4 ቁጥር 11 ላይ ሕይወቱ በምዕመናን እንዲሠራ በትንሣኤ ኃይል እንዲያገለግሉ አገልጋዮች መሞት ነው ያለባቸው። እየሞትን ነው የምናገለግል። ስለዚህ እንደዚህ ባለ አይነት መንገድ ለማገልገል የሚቀድሰውን የሚፈውሰውን ቃል ለማምጣት እንደፈለግን ሊሆን አይችልም። ራሳችንን ቃሉን መልክተኛው አድርጎ ሕያው አድርጎ በሚሠራው በአምላክ ሥልጣን ስር በእግዚአብሔር ፍርሃት ራሳችንን ልናኖር ይገባል። ምዕመናን ብዙ ድርሻ አላቸው። እግዚአብሔር ስለ እናንተ ሲል ነው ቃሉን የሚልከው። ብዙ ጊዜ ሰዎች የሚሳሳቱትን ትልቅ ስህተት እየደገምን እንዳንሄድ ልምከራችሁ በጌታ። እኔና ወንድሞቼ እንደኛ የሚያገለግሉ ሰዎች የምትገለገሉበትን ቃል በቸርነት ልናድላችሁ አንችልም። ማንም ሰው ሊያድላችሁ አይችልም። እናንተ ከአምላካችሁ ጋር ባለ ግንኙነት ወደ እሱ የምትደውሉት የጸሎት ስልክ ነው መልክቱ ወደኛ የሚያመጣው። ክብር ለእግዚአብሔር እንጂ እግዚአብሔር እስኪ ባርከን የሚል ቋንቋ ለሰዎች እስቲ ባርከን፣ ወንድማችን ባረከን አለ ባርከን። እንደዚህ ንግግር ቀፋፊ ንግግር ከሰው የምሰማው ነው። እኔ እንደዚህ ያለ ነገር አትሆነ። ምክንያቱም ማንም ሰው ማንን አይባርክ ባራጩ ጌታ ነው። ክብር ለእግዚአብሔር። ወደ እግዚአብሔር ተመልከቱ። እግዚአብሔር ሆይ ብላችሁ በጓዳችሁ አልቅሳችሁ የምትለምኑትን በአደባባይ የሚመልስ ጌታ። ክብር ለእግዚአብሔር። ማንም አገልጋይ በሚናገራችሁ ቃል ታሪካችሁ አይሰራም፣ እግዚአብሔር ካልተናገራችሁ። ክብር ለእግዚአብሔር። ስለዚህ ምዕመናን አገልጋዮቻችሁ እንዲቀደሱ ጉባኤያችሁ፣ ቤተ ክርስቲያኒቱ የምትገለገልበት የምታገለግልበት መድረኩ እንዲቀደስ ምዕመናን ከእግዚአብሔር ጋር ያላቸው ግንኙነት ያንን ሁኔታ በቅድስና ለመጠበቅ ድርሻ ነው። ክብር ለእግዚአብሔር። እግዚአብሔር ሆይ እኔ ዛሬ ማንም እንዲናገረኝ አልፈልግም። አንተን ለመስማት ነው የሚሄደው። ሰው መድረክ ላይ የሚቆም ሰው አይደለም። ሰማ ጆሮ ለአንተ ነው የተከፈተው። እግዚአብሔር ሆይ ተናገር እንድትሉ አገልጋዮችን ወደ ፈቃዱ ምክር ሊመራቸው ቃሉን ሊልክላቸው የሚችለው ከእናንተ ልመና የተነሳ። ክብር ለእግዚአብሔር። የእግዚአብሔር ቃል የማን ቃል ነው? የእግዚአብሔር ቃል ሕያው ቃል፣ የሚሰራ ቃል፣ የሚቀድስ ቃል፣ ክቡር ቃል። ክብር ለእግዚአብሔር።
አሜን።
እግዚአብሔር እንዲናገራችሁ ትፈልጋላችሁ? በእውነት ነው የምነግራችሁ። ታሪክ አፍተር ታሪክ ከታ ምን ልበላችሁ፣ ስንት ነገር ታሪክ በሕይወት ያጫለበት ጉዳይ እኔ ሰዎችን እስቲ ከሊት ምን ልበላት እንደ ከሌ ምን ልበል ብሎ ማገልገል ይሄ ውሃ ያዘ ነገር እንጥፍጥፍ አድርጌ ባረግ የውሃ ወዘና በውስጡ አትሊስት ሊኖረው ይችላል። ቢጠረግ እርጥበት ይኖረዋል። አስቲ እንኳን ሆኖያል። የእግዚአብሔር ነገር እንጥፍጣፊው አይኖርም። እንጥፍጣፊ እግዚአብሔር የሚናገርበት ቃል እግዚአብሔር ሲናገር ብቻ ይመጣል። ክብር ለእግዚአብሔር። በዚህ ቃል ቤተክርስቲያን ትቀደሳለች ብዬ አምናለሁ። እንደዚህ ያለ ቃል እግዚአብሔር ያብዛል። እንጸልይ። ሃሌሉያ። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም ብሩክ ይሁን። ኢየሱስ ጌታ ነው። አምላኬ ሁሉ እግዚአብሔር እጅግ አድርጌ አመሰግናለሁ። እጅግ አድርጌ አመሰግናለሁ። በሕይወቴ ያየኋቸው ነገሮች ሁሉ ጌታ ሆይ በዚህ ቦታ ስናገር ጌታ ሆይ በሕይወቴ ያለፈው ነገር ሁሉ ጌታ ሆይ ራሴን እንደምበቃል ቆጥር የምችልበት ቅንጣት ታሪክ እንኳን የለኝም። እግዚአብሔር አምላኬ ሆይ እኔን ከትቢ ያነሳኝ እግዚአብሔር እነዚህንም ወገኖቼን ሁሉ በጸጋ ያነሳ ጌታ ሆይ ልጆች ያደረካቸው እግዚአብሔር በቤተ ክርስቲያን ውስጥ ጌታ ሆይ አንተ ቸር አምላክ እግዚአብሔር በረድነት ዓይን ሕዝብን የምትመለከት በምክር በተግሳጽ እግዚአብሔር ሆይ በማጽናናት ሕዝብህን ለማትጋት በሕይወቱ ጌታ ሆይ ጉድለትንና ስንፍናን ጌታ ሆይ የሚያመጣን ችግር ለማስወገድ ያው ቃልን የምትጠቀም አንተ ብቻ ነህ፣ አንተ ብቻ ነህ። ዛሬ በወንዶችና በሴቶች ልጆች ይሄ ጸጋ ይገለጥ። ዛሬ በወንዶችና በሴቶች ልጆች ይሄ ጸጋ ይገለጥ። ቅዱሱን መጽሐፍ መንፈስ ቅዱስ ያለበትን ሕያው የሆነውን የሚሠራውን ቃልህን እንደ ባለሙያ እያገለገልን ባሉ እንዳናደርገው ከስህተት ጠብቀን ደግሞ እኛ መልክተኛ እያደረግን እግዚአብሔር ሆይ ያንተ ድምፅ የሚሰማበትን የእረኛ ድምፅ የሚተላለፍበትን የሰው ድምፅ መተላለፊያ ከማድረግ ጠብቀን። እግዚአብሔር ሆይ ሕዝብህን ወደ ራስ ሰብስብ። አመለካከታችን አስተያየታችንን ቀይር። የምትናገረን ንሁን። እግዚአብሔርን የሚናፍቅ ጸጋ ስጠን። ድምፅህን ለመስማት ጆሮ የተከፈተ ሕዝብ አድርገን። በጌታ በኢየሱስ ስም እለምንሃለሁ ለእነዚህ ለወገኖቼ እኔ በልቤ የከበረ ብዬ የምለውን አካፍያለሁ። እግዚአብሔር ንሁን። ጌታ በኢየሱስ ስም እለምንሃለሁ ለሕዝብ የከበረውን አንተ ግለጥ። ለሕዝብ የከበረውን አንተ ግለጥ። ቤተ ክርስቲያንን የሚያቆረጃትን የሚቀድሳትን ነውሯንና ድፏን የሚያስወግድላትን የሚያጥባትን ቅዱሱን ቃልህን እግዚአብሔር ሆይ አንተ እንድትልክ እለምንሃለሁ። በጌታ በኢየሱስ ስም እማጽንሃለሁ። እግዚአብሔር አምላኬ ሆይ በዚህ ጸጋ ቤተ ክርስቲያንን የሚያድኸኝ ወደ ተሳሳተ አቅጣጫ የሚመራ የጨለማ ሥራ ሁሉ በስመ ኃይል ይደምሰስ። ኢየሱስ ጌትነትህን ጸጋህንና ኃይልን ክብርህን በቤተ ክርስቲያን ግለጥ። ዛሬ ስለነበረን ጊዜ ሰሞኑንም ስለተካፈልነው ጸጋ ሁሉ ስምህን እባርካለሁ። የዘላለም ስምህ ለዘላለም ብሩክ ይሁን። የዘላለም ስምህ ለዘላለም ብሩክ ይሁን። ከፍ ከፍ በል በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ስም የተባረከ ይሁን። አሜን።
የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። ቃሉን ላከ ፈወሳቸው የሚለውና እግዚአብሔር ያው ቃሉን ስለላከልን የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን በጭብጨባ በልታችን አድርገን እናመሰግናለን። ለእግዚአብሔር ክብር ይገባል። ለእግዚአብሔር ምስጋና ይገባል። ታላቁ አምላካችን